የታሰን ብሩክ ይሆን። እንግዲህ ባለፈው ተከታታይ ትምህርታችንን ተምረን ዛሬ የትምህርቱ መጨረሻ የሆነው ማለት የደቀ መዝሙር ትምህርት መጨረሻ የሆነው አገልግሎት ነው ብያቸዋለሁ። ምክንያቱም ሁሉንም አይተናል። ከደህንነት ጀምረን ነበር ስናይ የቆየ ነው። ደህንነት ለአንድ ሰው ልክ እንደገና መወለድ እንደ ህፃን ልጅ ከእናት ሆድ እንደሚወለድ ነው። ከዛ የተወለደ ህፃን የእግዚአብሔር ቃል ልክ ምግብ እንደሚያስፈልገው እሱም የተወለደው ህፃን ምግብ የእግዚአብሔር ቃል ያስፈልገዋል። ከዛ ደግሞ የእግዚአብሔር ቃል ምግብ እንደሚበላ ሁሉ ማውራትም አለበት፣ መናገርም አለበት። እሱም የሚፈልገው መናገር አለበት ለእናቱ። ጸሎት የምንነጋገርበት ከእግዚአብሔር ጋር የኛን ሀሳብ፣ የኛን ምስጋና፣ የኛን ምልጃ፣ የሚያስፈልገን ነገር የምናቀርብበት ነው። ይሄ የሚሆነው በእምነት ነው። ምክንያቱም በማየት በመዳሰስ በመስማት ሳይሆን በእምነት ነው ከእግዚአብሔር ጋር ኮሚኒኬት የምናደርገው፣ የምንገናኘው፣ የምንሰማው፣ የምንናገረው በእምነት ነው። ኑሮ ራሱ የክርስትና ህይወት በእምነት ነው። ከዛ በኋላ የአማኞች ህብረት የሚባል አለ። ይሄ የተወለደ ህፃን በአማኙ ህብረት ውስጥ ነው ማደግ የሚችለው። የእሱንም ስጦታውንም የሌሎችን ስጦታ እየተቀበለ በእኩል እየሰጠም እየተቀበለ ማለት ነው ማደግ የሚችልበት የተዘጋጀለት የአማኞች ህብረት ወይም የቤተ ክርስቲያን አካል ውስጥ ነው። ከዛ በኋላ መንፈሳዊ ውጊያ የሚባል አለ። ወደ ክርስቶስ ስለመጣ ከሌላው ከጨለማ መንግስት ስለሆነ ፈልሶ የመጣው የሚዋጋው ኃይል አለ። ዝም ብሎ የማያየው ኃይል አለ። ስለዚህ ያንን ኃይል የሚዋጋበት አቅም የሚያገኝበት መንፈሳዊ ውጊያ የሚለውን አይተናል። ከዛ የቤተ ክርስቲያን የአዲስ ኪዳን ስርዓቶች ብለን አይተናል። ከዳንን በኋላ የምናደርጋቸው እንጂ ለመዳን የምናደርጋቸው የአዲስ ኪዳን ስርዓት የለም። በክርስቶስ ኢየሱስ እሱ በመስቀል ላይ መስዋዕቱም ካህኑም ሁሉን ደሙንም አቅርቦ ሁሉ በሁሉ ሆኖ ክርስቶስ ተፈጸመ ብሎ አዲስ ህይወት፣ የድል ህይወት፣ ነፃ የሆነ ህይወት ሰጥቶናል። ማንም በክርስቶስ ቢሆን አዲስ ፍጥረት እንዲሆን ነፃ እንዲሆን ተደርጓል። ግን የዳነው ሰው የሚያደርጋቸው በራሱ በጌታ በኢየሱስ የተደነገጉ የጌታ እራት የምንለውና ጥምቀት የምንላቸው ሁለት ነገሮች በዚህ በአዲስ ኪዳን ስርዓት ውስጥ እንዳለ እሱን ተምረናል። ከዛ በኋላ ስለ ስላሴ ማይተናል። ምክንያቱም ስላሴ አብ፣ ወልድ፣ መንፈስ ቅዱስ የአንድነትና የሶስትነት ወይም የአካል መለያየትና የመለኮት አንድነትን ማወቁ አንድ ክርስቲያን በእግዚአብሔር ቤት ውስጥ እግሮቹ ጸንቶ እንዲኖሩ በምን አይነት አምላክ ጋር እንደሚኖር ምን አይነት አምላክ አዳብት አድርጎ ልጅ እንዳደረገው እንዲያውቅ ማወቅ አለበት። የራሱንም አይደንቲቲ ለማወቅ የሚችለው ሰው አባቱን ሲያውቅ ነው ማንነቱን የሚያውቀው እና እግዚአብሔር ማን እንደሆነ እንዲያውቅ አብ፣ ወልድ፣ መንፈስ ቅዱስ በሶስት አካል ግን በአንድ መለኮት የተገለጠ ስላሴ ትራዩኒቲ የተቀደሰ ሶስትነት። ስላሴ ማለት የተቀደሰ ሶስትነት ወይም በሶስት ውስጥ ያለ አንድነት በሚል በደንብ አድርገን ተከታታይ ትምህርቶች ተምረናል። ከዛ በኋላ የወሰድነው የጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ያልተፈጸሙ ትንቢቶች አሉ። ከዘፍጥረት አንስቶ እስከ ራእይ ድረስ ያልተፈጸሙትን ትንቢቶች ክርስቶስ ሁሉ በሁሉ ነው እና ሊጠቀልል እግዚአብሔርን ፕላኑ በክርስቶስ ሁሉ ለመጠቅለል ስለሆነ ክርስቶስ ተመልሶ ይመጣል ብለን በዚህ በሚመጣበት ጊዜ ከመምጣቱ በፊት የሚሆኑ የሚከናወኑ ነገሮች እና ከመጣ በኋላ የሚከናወኑ ነገሮች ብለን አይተናል። የቤተ ክርስቲያንን ራፕቸር አይተናል። በሰባቱ ዓመት ውስጥ በምድር ላይ የሚሆነውን እስራኤል ወደ እግዚአብሔር መመለስን አይተናል። ከዛ ጌታ ኢየሱስ ለሺህ ዓመት መንግስት በዚህ ምድር ላይ መግዛቱን የነገስታት ንጉስ የጌቶች ጌታ ተብሎ ያ የተባለለት ትንቢት በሙሉ የሚፈጸምበት አህዛብ መጥተው በእግሩ ስር የሚሰግዱበት ምድር የሚያልፍላት እልል የሚባልበት ዘመን 1000 ዓመት በዚህ ምድር ላይ እንዳለ ያ ደግሞ ይገባዋል። ሞቷልና ታርዷልና ከነገድ ከቋንቋ ከአህዛብ ሁሉ ለአባቱ ቅዱስና ያለ ነውር እንድንሆን በደሙ የሚገባ ዋጋ ስለከፈለ በሰማይ ሆነ በምድር ከምድር በታች ሁሉ ለእርሱ ሊሰግዱለት ስለሚገባ ክርስቶስ ኢየሱስ በዚች ምድር ላይ ይመለካል፣ ይሰበካል፣ ይመለካል፣ ይነገራል፣ ይወደሳል። ስለዚህ ወንጌል ይቀጥላል። ወንጌሉ ክርስቶስ ነው። ክርስቶስ ነው ሁልጊዜ የሚነገረው። አሁን ለምሳሌ በብሉይ ኪዳን ያየነው ክርስቶስ እንደሚወለድ ነው። ወንጌል ነው። ክርስቶስ ነው። ለአብርሃም የተሰበከው ይሄ ነው። ክርስቶስ ወደዚህ ምድር መጣ፣ መንግስት ይዤ መጥቻለሁ አለ። ልገት ለተቀበሉት በስሙ ለሚያምኑት ደህንነትን ሰጥቶ ሞተ፣ ተቀበረ፣ ተነሳ፣ ሄደ። ግን ተመልሶ ሄደ፣ ተመልሶ ይመጣል። ዛሬ የኛ ስራ ነው። ክርስቶስ ተመልሶ ይመጣል ብለን ይሄ የጸጋ ዘመን እንዳይዘጋ ከመዘጋቱ በፊት ሰዎች በክርስቶስ ባለቀ ስራ ወደ ደህንነት ውስጥ መግባት የዘላለምን ህይወት እንደሚያገኙ መናገር ያለባት ይቺ በምድር ላይ ያለችው ቤተክርስቲያን ወይም የክርስቶስ ሙሽራ ማን ይናገር ያየ ነው። ስለዚህ ያ የሰማን ያየ ነው የሚናገረውና እኛንን የምንናገረው። ከዛ ቤተክርስቲያንም ከዚህ ምድር ከተወሰደች በኋላ ወነት ነው ወንጌሉም ይቀጥላል ብለናል። ወንጌልን የሚናገሩ አሉ። እነሱ 144000 የተባሉት የእስራኤል ነገዶች ግን የሚናገሩት ወንጌል ክርስቶስ በክብር ይመጣል ነው። በክብር ሊገዛ ይመጣል ነው። ሊሞት አይደለም፣ ሊታረድ አይደለም፣ ሊሰደብ አይደለም፣ ሊወጋ ሊደበደብ አይደለም፣ ሊገዛ ሊቀጠቀጥ ይመጣል ብለው ወንጌልን ይሰብካሉ። ያንን ሁሉ አይተናል። መላእክትም መጨረሻ ላይ የመንግስቱን የመጨረሻ ወንጌል እንደሚሰብኩ እሱን ሁሉ አይተን ዛሬ ግን የተቀጣጠር ነው አገልግሎት። ታዲያ ጌታ ኢየሱስ ክርስቶስ የሚመጣ ከሆነ ህይወታችን ከሱ ጋር የተጠመደ የታሰረ ነው። የዚህ ምድር ነገር ከንቱ ነው፣ አላቂ ነው፣ እያየ ነው በየጊዜው። እኛ በጊዜ ውስጥ የተፈጠረን ስለሆነ ሁልጊዜ ቼንጅ አለ፣ ለውጥ ያለብን ሰዎች ነን። ወደድንም ጠላንም እየተለወጥን ነው የምንሄደው። እያረጀን እየወደቀን ነው የምንሄደው። ዓለም ወደዛ ነው፣ ለውጥ ውስጥ ናት ያለችው፣ ምክንያቱም ጊዜ ውስጥ ስለሆነች። እግዚአብሔር ከጊዜ በላይ የሚኖር አምላክ ስለሆነ ለውጥ እሱን አይነካው፣ ጊዜ እሱ አይነካው። ከጊዜ በላይ የሚኖር አምላክ ንያዝ ነው የምናገለግለው። እንደዚህ ሆነ እንዚህ አይነት ትልቅ አምላክ ነው የምናገለግለው። ስለዚህ ጌታ ኢየሱስ ይመጣል። ሐዋርያት ያስተማሩት ይሄንን ነው፣ ጌታ ክርስቶስ ኢየሱስ እንደሚመጣ ነቅተን እየጠበቅን ግን እስከዛ ድረስ እንድናገለግለው ነው መጽሐፍ ቅዱስ የሚያስተምረው፣ ሐዋርያት የሚያስተማሩት። ማንም ክርስቲያን ሽባ ሆኖ ፓራላይዝ ሆኖ ዝም ብሎ ከሌላው ሰው እየተቀበለ ቁጭ እንዲል የሐዲስ ኪዳን ቤተክርስቲያን ሐዋርያትም አላስተማሩም። ያ የአካልም ናቹራል በተፈጥሮም የአካል ባህሪም አይደለም። አካል ይቀበላል፣ ይሰጣል። ዛስ የአካል ባህሪ ይሄንም በራሳችን አካል መማር እንችላለን። ይኸው በጠዋት ስንነሳ እግራችን ሄዶ እጃችን እያነሳ ሁሉ ጥርሳችን እየበላልን ወደ ውስጥ ጉሮሮ እየዋጠ እያስገባ ጨጓራ እንትን እያረገ እየተቀባበሉ እንደሚሰሩ በተፈጥሮ ሕግም የምናየው ነገር ነው። ስለዚህ እኛም ይኸው ነው። ማንም በክርስቶስ ኢየሱስ የዳነ አዲስ ፍጥረት ሆነ ክርስቶስ አካል ውስጥ የገባ አለው የሚያገለግለው አለ። አካል ብልት ነው፣ ብልት አለው። በዛ በተሰጠው ብልት የማገልገል ግዴታም ኃላፊነትም መብትም ደግሞም አለው። ያንን ነው ዛሬ የምናየው። እና እስቲ ይህን ከማድረጋችን በፊት ወደ ጌታ የእግዚአብሔር መንፈስ እንዲያስተምረን አይኖቻችን እንዲከፍትልን የመረዳት ባለጸግነት እንዲመጣ የኔም የመናገር የማስረዳት ባለጸግነት እንዲሰጠኝ እንጸልያለን። ከራሳችን የሆነ አንዳች ነገር የለም፣ ሁሉ በሱ በለሱ ከሱ ነውና የእግዚአብሔር ስም ብሩክ ይሁን ከዘላለም እስከ ዘላለም። እንጸልያለን። በያላችሁበት ሩም እንደፈለጋችሁ አይናችሁን ገልጣችሁ ቢሆን ምንም፣ ብቻ አእምሯችንና ልባችን መንፈሳችን አንድ ላይ ሆኖ እንጸልያለን። የዘላለም አምላክ የምድር ዳርቻ ፈጣሪ፣ የማትደክም የማታክት ማስተዋልህ የማይመረመር ሁልጊዜ ለደካማ ብርታት ጉልበት የምትጨምር አንተ የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ በዚህ አይነት ሁኔታ እስካሁን ሰዓት ድረስ ስላለ ወንድሞቼ እህቶቼ በዚህ ሩም ውስጥ ሆነው ስለ አንተ መንግስት፣ ስለ አንተ እግዚአብሔር ሆይ ስለ ስራህ እየተነጋገሩ ሁሉም በአንድ መንፈስ ሆነው እያመለኩ እየዘመሩ በዚህ እስከዚህ ሰዓት ድረስ ስላለን ጌታ ሆይ እናመሰግንለን። በጣም የታደልን ሰዎች ነን። እውነት መልካም እድል ነው ይሄ። እግዚአብሔር ሆይ ሁልጊዜ ካንተ ገበታ በልዑል ገበታ ውስጥ መገኘት ትልቅ ነገር ነው እና እናመሰግንሃለን። አሁንም የጌታ መንፈስ ሆይ እያንዳንዳችን እንድታስተምረን አይኖቻችን እንድትከፍትልን የመረዳት ባለጸግነት እንዲመጣልን እኔም የመናገር ባለጸግነት የማስረዳት ባለጸግነት እንዲሰጠኝ ጌታ ሆይ ቃሉን ያስተውሉ ዘንድ አይኖቻቸውን ከፈተ ተብሎ ተጽፏል። የኤማውስን መንገደኞች ጌታ አንተ አይኖቻቸው እስከከፈትክላቸው ድረስ ምንም አያስተውሉም። እዛ አጠገባቸው ሆነህ እንኳን ማወቅ አልቻሉም ነበረ። ነገር ግን አይኖቻቸው ሲከፈቱ ነው ያስተዋሉት። ልባችን ይቃጠል ነበር አሉ። ስለዚህ ጌታ ሆይ አሁንም አይኖቻችን ተከፍተው ለልማድ ዝም ብለን ሳይሆን ነገር ግን ካንተ እውነተኛ የሆነውን ቃልህን ሰምተን ደግሞ በህይወታችን ተግባራዊ የሚሆን የላይፍ ስታይላችንን የሚቀይር ጌታ የኑሮ ዘይቤያችንን የሚቀይር እንዲሆንልን በጌታ በኢየሱስ ስም እንጸልያለን። ጌታ ክርስትና ዝም ብሎ ሃይማኖት አይደለም፣ ነገር ግን የኑሮ ዘይቤ ነው። በቃ ህይወታችን እግዚአብሔር ሆይ ዝም ብለን ልክም ባናቸውንም ነገሮች እንደ ልማድ ወስደን የምንሄደው ሳይሆን ጌታ ሲስተም ነው በውስጣችን ያለ፣ ከዛ ሌላ መሆንም አንችለው ነገር ነው እና እዛ ደረጃ እንድንደርስ እንድትረዳ ቀድምም ወንድሜ ሲል ነበር ስለ ሐዋርያው ጳውሎስ። ምክንያቱም ሐዋርያው ጳውሎስ እውነት ነው በየትኛውም በእስር ቤት እንኳን በነበረበት ጊዜ የሚያስበው የአብያተ ክርስቲያናት ጉዳይ ነው የሚያሳስበው። የእሱ ስራ አያሳስበውም፣ የእሱ ኑሮ አያሳስበውም። ምክንያቱም የተገልጦለት አይኖቹ የበሩለት ሰው ነው። ጌታ ሆይ እኛም እንደዛ ነው የሚያስፈልገን፣ አይኖቻችንን ክፈት፣ አንተን እንድናቅ፣ አንተን ብቻ ጌታ ሆይ አንተን ብቻ፣ አይኖቻችን ተከፍተው ክብርህን፣ ያንተን ብቻ ክብር እንድናይ በኢየሱስ ክርስቶስ ምንጸል። ምክንያቱም የዚህ ዓለም ክብርም አላፊ ነው። ገንዘብ ቢሆን ጠፊ ነው፣ ወረቀት ነው። ጌታ አይተናል፣ ብዙ ሀብታሞች ገንዘባቸውን ይዘው አልሄዱም። በሞቱ ጊዜ ሰው ነው እንደው ሰው ያውም ስለጸደቀባቸው ጠቅልሎ በሳጥንም የሚቀብራቸው የሰው ርኅራኄ ነው እንጂ ከፈለገም ሊጥላቸው ይችላል። እግዚአብሔር ሆይ ምንም አያደርግም። ሁሉ ነገር ከህይወት አይበልጥም፣ ከአንተ አይበልጥም። ስለዚህ እግዚአብሔር ሆይ አይኖቻችን አብራ፣ አይኖቻችን የበሩልን እንሆን። ጌታ ሆይ ልባችን የበራ ይሆን፣ አንተን በማወቅ እንሞላ። በእውነትና በመንፈስ እናገልግልህ። ስናገለግልህ ጌታ ሆይ በደስታ ደስ እያለን እናገልግልህ። ዛሬም ቃልህን አስተምረን ባስተማርከን ደግሞ እንድንኖር አንተ እርዳን። ስለ ሁሉ እናመሰግናለን። ክብርና ምስጋና ውዳሴ ጌታ ለአንተ ብቻ እንሰጣለን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። የጌታ ስም ብሩክ ይሁን። እግዚአብሔርን አመሰግናለሁ። ዛሬም እንዳልኳችሁ ርዕሳችን አገልግሎት ነው። አገልግሎት ማለት አገልግሎት የሚለው መተርጎም ይኖርበታል እና አገልጋይ የሚለውን ብናይ አጋዥ ማለት ነው። ማገልገል ወይም አገልግሎት ወይም አገልጋይ አጋዥ ማለት ነው እንጂ ባለቤት ማለት አይደለም። ስለዚህ አንድ አገልጋይ ሲሄድ እናውቃለን። በቤት ውስጥም በቤት ሰራተኛነት የሚያገለግሉ ሰዎች ያግዛሉ። በተሰጣቸው ስራ ላይ ያንን ቤቱን ያግዛሉ ያግዛሉ እንጂ ባለቤቶች አይደሉም። ልክ እንደዛ አገልጋይ ማለት ባለቤት አይደለም፣ ግን አጋዥ ማለት ነው። ስለዚህ መጽሐፍ አዲስ ኪዳን ሁለት ጥሪ አድርጓል። መጽሐፍ ቅዱስን ከፍተን ስናይ አዲስ ኪዳን መጽሐፋችን ሁለት ጥሪዎች ነው ክርስቶስ ኢየሱስ ያደረገው። የመጀመሪያው ጥሪ ለደህንነት ነው የጠራው፣ ሸክም የከበደውን የሚያራግፍ አቅም ጉልበት የሌለውን በጨለማ ውስጥ ወይም በሰይጣን እስራት ተጨቁኖ ያለውን ሰው ከዛ ከሰይጣን እስራት ነፃ የማውጣት ጥሪ ነው። ሁለተኛው ጥሪ ግን ለአገልግሎት ነው። ይሄንን በማቴዎስ 11 28 ላይ ማቴዎስ 11 28 ላይ እንደዚህ ይላል፣ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤ ትሑት ነኝና ለነፍሳችሁ እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። የመጀመሪያው ጥሪ እናንተ ደካሞች ሸክም የከበዳችሁ፣ በተለይ በዚህ ቤት ውስጥ በተለይ ሸክሙ ሳይራገፍ የሚያገለግል ሰው በጣም ከባድ ሁኔታ ላይ ነው ያለው። ሸክሙን የራሱ ሸክም በላዩ ላይ እያለ ሌላ ነገር መደረብ አይችልም። ለዚህ ነው ወደ ክርስቶስ መምጣት የሚያስፈልገው። ለዚህ እናንተ ሸክም የከበዳችሁ የኃጢአት ሊሆን ይችላል ቀንበር የዓለም የብዙ አይነት የስጋ መዓት ቀንበሮች በሰይጣን በላያችን ላይ የሚጭነዋል። ያን ቀምኑና እኔ ላራክፍላችሁ ነው ያለው ክርስቶስ። በቀንበራችን ላይ አይደለም ሊጭነን የፈለገው፣ አራክፎ ባዶ ካደረገ በኋላ ነው። ስለዚህ ይሄን ጥሪ የተቀበለ ግን ሁለተኛውን ጥሪ አልቀበልም ማለት አይችልም። የመጀመሪያው ጥሪ ቀንበራችንን ከኛ ማራገፍ ነው። ክርስቶስ ሲጠራን የጠራን ሁላችን ደካሞች ነበርን። ሁላችን የኃጢአት እስራት ውስጥ የነበርን በዳቢሎስ እስራት ተይዘን በጨለማ በሕግም ፈርዶብን ለሞታችን የምንጠባበቅ ከእግዚአብሔር የራቀን ነበርን። ነገር ግን ክርስቶስ ኢየሱስ ወደዚህ ምድር ላይ መጥቶ ራሱ መስዋዕት አድርጎ ለኃጢአት ለበደላችን በመስቀል ላይ ደሙን አፈሰሰ። ከዛ በኋላ የዕዳ ጽፈታችን እንደመሰሰው እግዚአብሔር በልጁ በኢየሱስ ክርስቶስ በደሙ ብቻ በደሙ ምክንያት ብቻ እኛ ደግሞ በእምነት እና እግዚአብሔር በጸጋው ልጆች አድርጎ እግዚአብሔር ተቀብሎናል። ለእግዚአብሔር ይመስገን። ያ የኃጢአት ሸክም ከላያችን ላይ ተንከባሏል። ያ እስራት ተፈተናል። ያ ከእግዚአብሔር ርቀን የነበርን ሰዎች ዛሬ የእግዚአብሔር ልጆች ተብለን እንድንጠራ ሆኗል። ግን ሁለተኛ ጥሪ ክርስቶስ ኢየሱስ ሰጥቷል። ያ ቀንበር ከቀለለላችሁ በኋላ ኑ የኔን ቀንበር አሸክማችኋለሁ ይላል። የክርስቶስ ቀንበር ምን አይነት እንደሆነ ራሱ ሲናገር ቀሊል ነው ይላል። ለምን? የክርስቶስ ስለሆነ ሰርቶ ጨረሰው ስለሆነ ቀሊል ነው። ቀንበሬን በላያችሁ ተሸከሙ። ቀንበር የሚሸከም ሰው ሌላ የሚጠይቀው ነገር አለ። ጌታ ኢየሱስ ከኔ ተማሩ የሚል ጥሪ አድርጓል። አገልግሎት ከማገልገላችን በፊት ወይም ቀንበሩን የአገልግሎቱን ቀንበር ከመሸከማችን በፊት ከጠሪያችን ከክርስቶስ መማርን ክርስቶስ ይጠይቀናል። አያችሁ፣ አገልግሎት ከብዙ ሰዎች ልንቀበለው እንችላለን፣ ከሰዎች ልንቀበለው ይመስላል እንጂ የአገልግሎት ምንጩ አገልግሎትን የሚሰጥ እግዚአብሔር ነው። ስለዚህ ከተቀበል ነው ከእግዚአብሔር ወይም ከክርስቶስ ከእርሱ እንድንማር ይጠይቀናል። ለምን? እሱ በልብ የዋህና በልቤ ትሁት ነኝና። አገልግሎት በእውነት ነው ፖዘቲቭ አቲቲዩድ ያስፈልገዋል። የዋህነትና ትህትና አገልግሎት ያስፈልገዋል። በከዚህ ሲወጣ ነው አገልግሎት የሚስተው መስመሩን የሚለቀው። የዋህነትና ትህትናን ሲያጣ ሁልጊዜ መስመሩን ሲለቅ ይታያል። ሰው እኮ የጸጋው ሊኖረው ይችላል። የሚገርመው ጸጋ፣ ምክንያቱም በጸጋ ስለሚሰጥ የሰው ማንነትና ምንነትን አይለካም። ማንኛውም ጸጋ በላያችን ላይ ቢኖር የእኛን ጽድቅ አያመለክትም፣ የእግዚአብሔርን ምሕረትና ቸርነት እንጂ። ነገር ግን ከክርስቶስ ጋር ቁጭ ብሎ ያልተማረ፣ ከሱ ስር ሆኖ ያልተማረ አገልጋይ ምን አይነት ይሆናል? ትህትናና የዋህነት ስለሚጎለው መስመሩን ይስታል። አገልግሎታችን መስመሩን ይስትብናል። ልናፈራው የሚገባውን ፍሬ ቀርቶ ሌላ ፍሬ ማፍራት እንጀምራለን። አይኖቻችን ወደ ገንዘብ ላይ፣ ወደ ክብር ዝና ላይ ያተኩራሉ። ሰይጣን ክርስቶስ ኢየሱስ አገልግሎቱን ከመጀመሩ በፊት የፈተነው እነዚህ ሶስት ፈተናዎች ናቸው። ዛሬም እያንዳንዱን ክርስቲያን ቼክ ያደርገዋል። በዚህ የጠየቀው ይሄንን ነው፣ ክብር ዝናና ገንዘብ ነው። ሶስት ነገሮች ናቸው ዛሬም ትልልቅ አገልጋዮችን እያነሱ የሚፈጠፍጡት እነዚህ፣ ከዚህ ከሶስቱ አንዱ ነው። ጌታንም የጠየቀው ይሄን ነው፣ ወድቀህ ብትሰግድልኝ የዓለምን ክብር እሰጥሃለሁ አለ። እንደገና ይሄን ዳቦ ድንጋዩን ዳቦ አድርገዋለሁ። ገንዘብ፣ ምግብ፣ ገንዘብ አያችሁ። ከዛ በኋላ ከእግዚአብሔር ጋር ደግሞ ራሱ እንዲያወዳድር ሊረዳው ፓወር፣ ስልጣን እሰጥሃለሁ አለ። ዓለምን ሁሉ እንድትገዛ እነዚህ ነገስታት ሁሉ እንዲሰግዱልህ አደርግሃለሁ። ስለዚህ ከክርስቶስ ጋር ቁጭ ብለን ካልተማረን፣ እሱ ነው ይሄንን የሚያውቀው፣ እሱ ነው ሊያስተምረን የሚችለው። ከሱ እግር ስር እንደሱ የዋህና ትሁት ሆነን በእግሩ ስር መቀመጥ ሳንችል ስንቀር ኢሚዲየትሊ እንኳን እኛን ጌታን ፈትኗል። እሱ ምንም ችግር የለበትም ሰይጣን እንደሆነ። ስለዚህ እነዚህ በእነዚህ በሶስት መንገዶች ትልልቅ አገልጋዮችን እያንከባለለ መሬት ላይ ይፈጠፍጣል። ስለዚህ አንድ አገልጋይ የሆነ ሰው ወይም ከክርስቶስ ኢየሱስ አገልጋይ መሆን ማለት ኢሚዲየትሊ በክርስቶስ ኢየሱስ ስንድን ኦልሬዲ በክርስቶስ አካል ውስጥ ስለምንገባ ኦልሬዲ አገልጋይ ነን። ስጦታ አለ፣ ወደፊት እያየ ነው እንመጣለን። ግን አገልግሎታችንን ቅስ ከመጀመራችን ላገልግል ብለን እቅድ ከማውጣታችን በፊት በኢየሱስ ክርስቶስ እግር ስር መቀመጥን፣ ከሱ መማርን። እሱ በልቡ የዋህ እና ትሁት ነው። ያ ማለት በእኛ አንደርስታንዲንግ ሚክ አይደለም፣ ዊክም አይደለም። ክርስቶስ ትሁት ሚክ ነው እንጂ ዊክ አይደለም ክርስቶስ። ብዙ ጊዜ አሁን ጌታ ገብቶ በመቅደስ ሁሉ እንትናቸውን ገለባብጧል፣ ዱላ አንስቶ ገለባብጧል። የዋህና ትሁትና ማለት እኛ በእኛ በተለይ በአበሻ ትርጓሜ አይደለም፣ ግን የልብ ትሁትነትና የዋህነት ፖዘቲቭ አቲቱድ፣ የእግዚአብሔርን ብቻ ማሰብ የክርስቶስን ብቻ ማሰብ። ክርስቶስን አይተነዋል፣ በኋላ ፊልጵስዩስም ይነግረናል። ራሱን ዝቅ እንዳለ ከአብ ጋር መተካከል እንደሚገባው ነገር ሳይቆጥር ራሱን ባዶ እንዳደረገ፣ ራስን ከሌላው እሻላለሁ ብሎ አለማሰብ ማለት ነው። የዋህነትና ትህትና ማለት ነው እንጂ አንገት መድፋት፣ ሰው ሲመጣ እየተነሱ እግሩ ስር መስገድ አይደለም። ነገር ግን የአስተሳሰባችን ውስጣችን ስለሌላው ሰው የሚያስበው ነው የዋህነትና ትህትና። ስለ ሌላው ወንድማችን የምናስበው ስለኛ ትንሽ ስለምንለው ሰው የምናስበው በውስጣችን ያለ አስተሳሰብ ማለት ነው። ስለዚህ ጌታ እኔ በልቤ የዋህና ትሁት ነኝ ብሏል፣ አሳይቷል። ያንንም በማርቆስ 3:13-15 እንደዚህ ይላል፣ ከእርሱ ጋር እንዲኖሩ ለመስበክም እንዲልካቸው ድዌዎችንም ሊፈውሱ አጋንንትንም ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረጋቸው። ጌታ ኢየሱስ ክርስቶስ አገልጋዮቹ ከእሱ ጋር እንዲኖሩ የመጀመሪያ ምርጫው ነው። ከእርሱ ጋር የሚኖር አገልጋይ ነው ክርስቶስ የሚፈልገው። ከእሱ ጋር እንዲኖሩና ለአገልግሎት ሊሾማቸው እና ድዌዎች እንዲፈውሱ ስልጣን ሰጥቶ ላካቸው ነው የሚለው። ከዚህ የምናየው ክርስቶስ ከእሱ ጋር እንድንኖር ነው። የመጀመሪያ አገልጋይ ከእሱ ጋር የሚኖር አገልጋይ ማለት የግል ሪሌሽንሽፕ ያለው ከጌታ ጋር ማለት ነው። ከጌታ ጋር የቀረበ ግንኙነት፣ ከማንም በላይ ጌታ ቅርቡ የሆነ ሰው ማለት ነው። ከማገልገላችን በፊት እነዚህን ነገሮች ነው ማሰብ ያለብን፣ ከጌታ ጋር የቀረብን መሆናችን፣ ከማንም የሚጠጋጋ ከማንም በላይ እሱ ብቻ ነው ያለኝ የምንል መሆናችንም ቼክ ማድረግ አለብን። አገልጋይ ሆነን ኦ ፓስተሩ አለልኝ ሰው አለልኝ ይሄ አለልኝ ይሄን ካልን ሲ ወዴት እየሄደብን እንደሆነ ነገር ግን ክርስቶስ ጋር ክርስቶስ ለዓይናችን የሆነ ከሱ ጋር የምንኖር እንድንሆን ነው። ለዚህ ነው ደቀ መዛሙርቱ ከሱ ጋር 3 ዓመት ተኩሉን ከሱ ጋር እንዲኖሩ ነው ያደረጋቸው። ከሱ ጋር እየኖሩ ነው ያንን ህይወት መለማመድና ማየት የቻሉት። አንድ የሚገርመኝ እንትን አለ ሐዋርያ ማነው ዳዊት ላይ ዳዊት ወደ 400 ሰዎች መሰለኝ ምናምንቴ ሰዎች ነው ይዞ ይወጥ እዳ የነበረባቸው ግብር ያልከፈሉ ከሳውል ጋር ችግር የነበረባቸው ለራሳቸው ሳውልን ፈርቶ በሽሽት ይዞ ሄደ። በኋላ ግን ጀግና ነው የሚላቸው። ጀግና አንደኛ ዜና መዋል እንደዛ ጀግና አርጎ ነው የሚያቀርባቸው። ጀግኖች አንዱ ለሺ አንዱ ለ300 የሚበቁ ይላል። ለምን? ከመኖር ከዳዊት ጋር ከመኖር ያገኙት ህይወት ነው። ዳዊት በጠዋት ተነስቶ እግዚአብሔር ረኛዬ ነው የሚያሳጣኝ የለም በለመለመስካኝ ይላል። ጠላቱ መጥቶ አሸንፎ ሲመለስ ጌታ ሆይ አሰፋህልኝ አንተ ከኔ ጋር ስለሆንክ አንተ አለት ዋሻዬ ነህ እንደዚህ ነው የሚለው። ከሱ ጋር ከመኖራቸው 1000ን 3000ን የሚመቱ ሆኑ ይላል። ህይወት ከክርስቶስ ጋር በምንኖርበት ጊዜ ነው የላቀ ህይወት ለሌሎችም የተትረፈረፈ ህይወት ሊኖረን የሚችለው። መንፈሳዊ ህይወታችን ያበበ ለሌሎችም ይበላ ሊኖረን የሚችለው ከክርስቶስ ጋር የምንኖር የቀረበ ግንኙነት ሲኖረን ነው። ስለዚህ አገልጋይ ወይም እንድናገለግለው ክርስቶስን ጠርቶናል። አብረነው ደግሞ እንድንኖርም ይፈልጋል። አብረነው ዴይ ቱ ዴይ ቀን በቀን አብረነው ከሱ የተለየ ህይወት እንዳይኖረን ማለት ነው። ያ በሚሆንበት ጊዜ የሰማነውን ነው የምንናገረው፣ ያየነውን ነው የምንናገረው። ለዚህ ነው ዮሐንስ ያየነውን የሰማነውን እንናግራችኋለን፣ ህይወት ተገለጠ አይተንማል እንመሰክራለን ያለው። ካላየን እንዴት እንናገራለን? ካልሰማን እንዴት እንናገራለን? ግን ከክርስቶስ ጋር የቀረበ ግንኙነት ሲኖረን ከሱ የሰማነውን ከሱ ያየነውን ለሌሎች ማስተላለፍ እንችላለን። እዚያ አገልግሎታችን ስኬታማ ይሆናል ማለት ነው። አገልጋይ ከጌታ ጋር የሚኖር መሆን አለበት። ከጌታ የተለየ ህይወት ሊኖረው አይገባም። ጌታ ጌታው የሆነ መሆን አለ። ሁልጊዜ ጌታ መሆኑን ቼክ ማድረግ አለበት በውስጡ። ሌላ ነገር ጌታ እንዳይሆን ቅድምን ብለናል። ገንዘብ ጌታ ነው፣ ግን ገንዘብ መውደድ ነው የሚለው። ገንዘብ እኮ ከተጠቀምንበት እኛ ጌታ ልናደርገው ገንዘብን እንችላለን፣ ግን ገንዘብ ጌታ እንዳያደርገን ነው መጠንቀቅ ያለብን። ሰው ገንዘብ የዓለም ሀብት ቢኖረው ጌታው አድርጎ ብዙ ሊሰራበት ይችላል። ብዙዎችን ከድህነት ሊያወጣ ይችላል። ብዙዎችን ሊያስተምር ይችላል። ብዙ ወንጌልን ለማስፋፋት ይችላል። ነገር ግን ገንዘብ ጌታው ከሆነበት ግን ኮንትሮል ካደረገው ገንዘቡ ሽባ ነው፣ ምንም ሊያደርግ አይችልም። ፓራላይዝ አድርጎ ገንዘቡ ነው የሚያንቀሳቀሰው። ስለዚህ ገንዘብ ሲያንቀሳቀሰው ገንዘቡ ሰይጣን፣ ያው አምላክ ስለሆነ ከሰይጣን ጋር ስለሆነ የሚሆነው መልካም እንዲሰራ አይፈቅድለትም። እንዲያጠፋ፣ መጥፎ እንዲያደርግ፣ ዲስትሮይ እንዲያደርግ ነው የሚያደርገው። ለዚህ ነው ጌታ መሆን ሁልጊዜ አገልጋይ ማን ነው ጌታው፣ እዚህ ጋር ማን ነው ጌታ እያሉ መጠየቅ ራስን ያስፈልጋል። ዛሬ ራሄል ማን ነው ጌታሽ፣ አንቺ ማን ነው ጌታሽ እያልኩ ሁልጊዜ ልጠይቃት ራሴን ያስፈልገኛል። በማናቸውም አገልግሎታችን ስኬታማ ሲሆን፣ በተለይ ብዙ ፍሩትፉል ስንሆን፣ ዝናችን ሲወጣ ሁሌ ሁዝ ዘ ሎርድ ማን ነው ጌታው፣ ማን ነው ጌታ፣ እስካሁን ድረስ ጌታ ማን ነው የሚለውን አገልጋይ አእምሮ ውስጥ ይሄን ሁል ጊዜ መጠየቅ አለበት። ከጌታ ጋር ሲኖር ይሄ ሁል ጊዜ ቀላል ነው የሚሆነው። ኑሯችን ከጌታ ከኢየሱስ ክርስቶስ ጋር፣ አንድ መዝሙርም ነበር ኑሮ ከጌታ ከኢየሱስ ጋር በሸለቆ ይሆን በተራራ አመቺ ነው ደስ ያሰኛል እርካታን ይሰጣል የሚል ኑሮ መዝሙር ነበር። የስ አመቺ ነው ደስ ያሰኛል ኑሮ ከጌታ ከኢየሱስ ጋር፣ ሲ ሸለቆ ቢሆን ተራራ፣ ደስታ ቢሆን ሐዘን፣ ክፉ ቢሆን ደግ፣ ከፍታ ቢሆን ዝቅታ፣ ኑሮ ከጌታ ከኢየሱስ ጋር አመቺ ነው ደስ ያሰኛል። እርካታ አለ፣ ሰላም አለ፣ የማይነጥ ሰላም በውስጥ ይፍለቀለቀ። ገንዘብ ሊሰጥ የማይችለው ሰላም፣ ዝና ሊሰጥ የማይችለው ሰላም፣ ስልጣን ሊሰጥ የማይችለው ሰላም ኢየሱስ ክርስቶስ ይሰጣል። ከሱ ጋር መኖር በጣም ደስ ይላል፣ ከጌታ ጋር መኖር። ስለዚህ ይቻላል። ገና የምንጠብቀው ጌታ ሲመጣ ፊዚክሊ እንኖራለን፣ ፊት ለፊት እያየ ነው። አሁን ግን በድንግዝ ግዝ እንደምናየ ነው ብሏል ሐዋርያ ጳውሎስ። አሁንም እያየ ነው መኖር እንችላለን፣ እየሰማ ነው ልንኖር እንችላለን። ይሄ ጀስት እንትን አይደለም፣ ፌክ አይደለም፣ ወይም ዝም ብሎ ለማውራት አይደለም፣ እውነት ነው። ከጌታ ጋር በቅርብ ስንኖር ሰላማችን፣ እዛ እኮ ንፋሱ ወጀቡ እዛ እኮ ይናወጣል፣ ነገር ግን እኛ ሰላም ሆነ መኖር እንችላለን። ይሄን ልነግራችሁ ይችላል። ስለዚህ አገልግሎት ጥሪያችን ደቀም ማን ነው? በብሉይ ኪዳንም ዘፍጥረት 17 16 ላይ ለእስራኤላውያን ሙሴን ፈርዖንን ሄዶ እንዲነግር የነገረው ጌታ ምንድን ነው? እግዚአብሔር ያገለግሉኝ ዘንድ ህዝቤ ይልቀቅ የሚል ሌላ ቦታ ላይ ደግሞ ያመልኩኝ ዘንድ ህዝቤ ይልቀቅ። ማገልገል ማለት ማምለክም ማለት ነው ማለት ነው። አያችሁ? ያመልኩኝ ዘንድ ወይም በፊት ላይ ያገለግሉኝ ዘንድ ህዝቤ ይልቀቅ። ልቀቅ ህዝቤ። እኛ እኮ ተለቀን የመጣን ህዝቦች ነን። ከሰይጣን እስራት፣ ከሞት፣ ከባርነት ነፃ ይወጣን ለምን? እናገለግለው ዘንድ እናመልከው ዘንድ ማለት ነው። ተለቀን የመጣን ሰዎች ነን። ስለዚህ ጌታችንን ልናመልክ ጌታችንን ልናገለግል ምንም እንትና የለውም፣ ወደ ኋላ የሚባል ነገር አይደለም። ልናገለግለው ይገባል፣ ልናመልከው ይገባል። ተለቀን የመጣ ነው ክብሩን ልናወራ ስለሆነ። የአገልግሎት መሰረት ማን ነው? አገልግሎት ይሄ ነው ካለ መሰረቱ ማን ነው? በሮሜ 12 ቁጥር 1 ላይ ሐዋርያ ጳውሎስ እንደዚህ አስቀምጦታል። ሮሜ ምዕራፍ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት አድርጋችሁ በእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራሄ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ብሏል። ምን ማለቱ ነው? እዚህ ጋር እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት፣ ስለ መስዋዕት ነው የሚያወራው። አሁን መቅደስ ውስጥ ነው ያለው የሚያወራው። እና እነዚህ ካህኑ የሞተ መስዋዕት ነው የሚያቀርበው። የብሉይ ኪዳን አገልግሎት የሞቱ መስዋዕት ነው። ከታረደ በኋላ ደሙ ከፈሰሰ በኋላ ነው መስዋዕቱ መሰዊያው ላይ የሚሆነው። በርን ይሆናል፣ የሚቃጠል ነው፣ ይቃጠላል። እናንተ ግን የሕያውና ቅዱስ መስዋዕት ታቀርቡ ዘንድ በክርስቶስ ርኅራኄ ለምናችኋለሁ። ምኑን? ሰውነታችሁን፣ ሁለመናችሁን፣ ከአእምሯችሁ፣ ነፍሳችሁን፣ መንፈሳችሁን፣ ስጋችሁን ማለት ነው፣ በሙሉ ለእግዚአብሔር መልካም ሽታ ያለው መስዋዕት አድርጋችሁ ሕያው የሞተ አይደለም ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እሱም ለአእምሮ የሚመች አገልግሎታችሁ ነው። ሲ አገልግሎት መሰረቱ ይሄ ነው። የሚጀምረው አክቲቪቲ አይደለም ማለት ነው። አዎ መዘመር አለ፣ መስበክ አለ፣ ማገልገል አለ፣ አሸር ማድረግ አለ፣ ብዙ ስራ አለ። ብዙ በኋላ ላይም የምንዘረዝራቸው የአገልግሎት ኦፊሶች አሉ። ከዛ በፊት ግን ሰው ራሱን ነው መጀመሪያ ማቅረብ ያለበት ማለት ነው። ሲ ከአክቲቪቲው በፊት ያ ከጸጋው ስጦታ ይሄ በፊት ማለት ነው። በጸጋ ስጦታ በጣም አዲስ ኪዳን ቤተክርስቲያን በጸጋ ስጦታ የተጠለቀለቀች ያማረች የተዋበች ናት። እውነት ነው። አሜዚንግ ግሬስ፣ አሜዚንግ ግሬስ። በጸጋ የተጠለቀለቀች እንደ አዲስ ኪዳን ቤተክርስቲያን የለችም። ከዛ በፊት ግን ቅዱስና ሕያው ኖር የሌለው መስዋዕት አድርገን እኛን ራሳችንን ለእግዚአብሔር እንድናቀርብ ሐዋርያ ጳውሎስ ይለምነናል። ቅዱስና ሕያው መስዋዕት አድርገን እንድናቀርብ ራስን ከመስጠት አገልግሎት ይጀምራል። ሰው ራሱን ከሰጠ ገንዘቡ ምንድን ነው? ጊዜው ምንድን ነው? ምንድን ነው ችግሩ? ከዛ በኋላ እኮ ችግር የለም። ኖ ፕሮብሌም፣ ችግር የለም። መጀመሪያ ግን ራስ መሰጠት አለበት። ራሱን ያልሰጠ ሰው እግዚአብሔር አገልግሎት ከዛ ደረጃ ነው የእግዚአብሔር ልኩ። ለዚህ ነው አሁን ሐዋርያ ጳውሎስን አምጥተን በዚህ ልክ ስናስገባቸው ነው አይደለም ቀድም ያደነቅናቸው። የአገልግሎት ልኩ ጣራው ራስን ከመስጠት ይጀምራል። ሕያው መስዋዕት አድርጎ ራስን መስጠት ነው። መጀመሪያ እኔ ነኝ አገልጋይ፣ አገልግሎት ማለት እኔ ነኝ፣ ራሴ ነኝ። ሕያው ቅዱስ መስዋዕት አድርገህ ለእግዚአብሔር ታቀርብ ዘንድ በክርስቶስ ኢየሱስ በርኅራኄ አምላክ እለምንሃለሁ። ያም ለአእምሮ የሚመች አገልግሎት ነው። የመጀመሪያ ከማገልገል በፊት ለአእምሮ የሚመቸው በጣም የሚያደስ የሚለው ራስ ሲሰጥ ነው የሚለው ሐዋርያው። ሲ አሁን እሱ ነው አደለ ዊሽ የምናደርገው። ብዙ አገልጋዮቻችን ራሳቸውን ቢሰጡ በዚህ ደረጃ እኮ ቢሆኑ ዛሬ ችግር የለም ነበር። ጸጋውማ ውብ ነው፣ ጸጋውማ የተንቆጠቆጠ ነው። በጸጋ ነው፣ ማንም አልከፈለበትም። ለዛ ግን እኛ ለእግዚአብሔር ሕያው መስዋዕት ሆነ መጀመሪያ መሰጠት የማይቃጠል የማይሞት ቅዱስ ሕያው መስዋዕት መስዋዕት የሞቱ መስዋዕቶች ካልተቃጠሉ ወዲያው በርን ካልተደረጉ ስለሚሸጡ ይሸጣሉ። እኛ ግን ሕያው መስዋዕቶች ነን፣ ሕያው ነን። በክርስቶስ ኢየሱስ ያው መስዋዕት ወደ እግዚአብሔር ፊት እንቀርባለን። የማዓዛ ሽታ ያለው ቅዱስ መስዋዕት ራሳችንን ስናቀርብ። አገልግሎት ራስን ከመስጠት ነው የሚጀምረው። ስለዚህ አንደኛ ጴጥሮስ 2:9 ላይ አንደኛ ጴጥሮስ 2:9 እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉስ ካህን፣ ቅዱስ ሕዝብ፣ ለርስት የተለየ ወገን ናችሁ። ይሄ ከዚህ በፊት ለእስራኤላውያን የተነገረ ነው። ለእስራኤላውያኑ የተሰጠ ይሄ ነበር። ስላልሰራ ነው እነሱ ላይ የሞት አገልግሎት ሆነ። የተዘጋ ኪዳን ነው። ለዚህ ለአሁን ለአዲስ ኪዳን አገልጋዮች ግን ይሄ ኪዳን ተከፍቷል። ጴጥሮስ ይሄን ነው የሚላቸው፣ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ። ዝም ብሎ ለምነው አይደለም የዳናችሁት፣ ዝም ብሎ እኮ አይደለም። ክርስቶስ ደሞ የፈሰሰው ዝም ብሎ መቀለጃ አይደለም። ምክንያት አለው እግዚአብሔር። እስራኤላኖቹንም ሲለያቸው አብርሃም ዘር ብሎ አብርሃምን ሲጠራ ዓለምን በብዙ መንገድ ፈትሾ ፈትሾ ሞክሯል፣ ሰዎችን ወደ ራሱ ለማምጣት ስላልቻለ። ግን አብርሃምን አንድ ወደ አንድ ሰው ተመለከተ ይላል። አብርሃምን ወስዶ ጠርቶ ዘሩን ባርኮ በምድር ላይ እግዚአብሔር ምን አይነት አምላክ፣ ታላቅ አምላክ መሆኑን እነሱም እግዚአብሔርን የሚያመልኩ ታላቅ ሕዝብ እንደሆኑ ሊያሳይ ነበር እግዚአብሔር የፈለገው። ግን ከአህዛብ የከፉ ከሌላው አህዛብ የከፉ ሆኑ። ስለዚህ እግዚአብሔር ያንን ምክንያቱም እንዳያጠፋቸው ብዙ ጊዜ ቀጣ፣ ብዙ ጊዜ ብዙ ነገር አደረገ። 70 ዓመት በምርኮ ከተታቸው ሲመለሱም ዘሴም። ስለዚህ ህጉን ቶሎ ብሎ ጣለው፣ ጨርሶ እንዳይጨርሳቸው ዘር ሊያስቀርላቸው ስለፈለገ፣ በክርስቶስ ኢየሱስ ሊታደጋቸው መንገድ ስላለው። ስለዚህ ህጉን ሰበረና ህጉን አፈርሶ ህጉን ጥሎ እነሆ በኢሳያስ 31:31 ላይ እነሆ አዲስ ኪዳን አደርጋለሁ አለ፣ ኃጢአታችሁንም አላስብበት አዲስ ኪዳን አመጣለሁ ብሎ ተስፋ ሰጠ። ያ አዲስ ኪዳን ክርስቶስ መጣ። ስለዚህ ምን ይላል ጴጥሮስ? ለእነዚህ ለአይሁዶች ነው ይሄን የሚጽፈው። ጴጥሮስ የአይሁድ ሐዋርያ ነው፣ ለአይሁዳውያን ነው ይሄን የሚጽፈው። እናንተ ከጨለማ ወደሚደነቅ ብርሃን የመጣችሁት የንጉስ ካህን፣ ቅዱስ ሕዝብ፣ ለርስት የተለየ ወገን እንድትሆኑ ነው የመጣችሁ። ታውቃላችሁ፣ ዝም ብሎ እኮ አይደለም እግዚአብሔር እናንተን ሲመርጥ። ክርስቶስ እኮ ደሞ የፈሰሰው በመስቀል ላይ ዝም ብሎ አይደለም። ምክንያቱ ለዓለም ሁሉ እናንተን ለማሳየት እሱን ክብር ለማሳየት ነው። ይህን ኤፌሶን ላይም በጣም አድርጎ ሐዋርያ ጳውሎስ ይናገራል። የእሱ ምሕረት ቸርነቱ ጸጋው ምን ያህል ታላቅ መሆኑ ይታወቅ ዘንድ እግዚአብሔር በልጁ በክርስቶስ ኢየሱስ እንዴት እንደዚሁ እንዳዳነን ኤፌሶን ላይም ይናገራል። ስለዚህ እኛ ቅዱስ ካህን፣ ለርስት የተለየን ወገን፣ የንጉስ ካህኖች ነን። ለዓለም ታረቁ ብለን የምንናገር ሰዎች እኛን አይተው እግዚአብሔርን ማየት እንዲችሉ የተደረገን ሰው ህዝቦችን። ዝም ብሎ አይደለም የክርስቶስ ኢየሱስ ደም የፈሰሰው። ዝም ብሎ አይደለም መጥቶ ጌታ በምድር ላይ ተጎሳቅሎ ደምቶ ፈሶ ሞቶ ተቀብሮ ተነስቶ። ዝም ብሎ አይደለም፣ ግን በዛ በክርስቶስ ኢየሱስ በቅዱስ ደም ተዋጅተን ቅዱስ ህዝብ ሆነናል። ከጨለማ ወደሚደነቅ ብርሃን የመጣ ነው። ዛሬ እኛ ብርሃኑ አይኖቻችን ተከፍቶ ብናይ በታላቅ ብርሃን ውስጥ ነው ያለ ነው፣ ከእግዚአብሔር ጋር የምንኖር ነን። ከዚህ ነው ሐዋርያው ጳውሎስ በአብ ቀኝ ተሰውራችኋል የሚለን። መጨረሻችንን የሚያሳየን ለዚህ ነው። ስለዚህ እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁ የማን? የእሱን በጎነት እንድትናገሩ ነው። የማንንም በጎነት እንድትናገሩ አይደለም፣ የእርሱም ያ የጠራችሁን የጠሪያችሁን በጎነት እንድትናገሩ። ምን ሆናችኋል? የተመረጠ ትውልድ ናችሁ። ኮሌክት ተደርጋችኋል፣ ተመርጣችኋል። ከነገድ፣ ከቋንቋ፣ ከወገን፣ ከዘር፣ ከተለያየ ህዝብ፣ ነጭ፣ ጥቁር፣ ቀይ፣ አጭር፣ ረዥም፣ ሴት፣ ወንድ፣ ከዓለም ዙሪያ ሁሉ መርጦ እዚህ ውስጥ የከተታችሁ ቅዱስ ህዝቡ ናችሁ። ለዚያ የተመረጣችሁ ናችሁ፣ የእሱም በጎነት እንድትናገሩ ለዛ ትውልድ ናቸው። የንጉስ ካህን፣ ቅዱስ ህዝብ፣ እንደ ንጉስ በስልጣን እንድትናገሩ ነው። ንጉስ ናችሁ የሚለው እንደ ንጉስ በስልጣን አውቶሪቲ ያላችሁ በስልጣን እንድትናገሩ፣ እንደ ካህን እንድትማልዱ፣ ታረቁ፣ እባካችሁ ወደ ጌታ ኑ እያላችሁ እንድትለምኑ፣ እንደ ካህን እንድትማልዱ፣ እንደ ንጉስ በስልጣን እንድትሄዱ። ቅዱስ ህዝብ፣ ለርስት የተለየ ወገን ናችሁ። ታውቃላችሁ አይደንቲቲያችሁን፣ ታውቃላችሁ ማን እንደሆናችሁ ነው የሚላቸው። በዛ ጊዜ ሐዋርያው ጴጥሮስ ሲጽፍላቸው እነሱ በታላቅ ስደትና መከራ ውስጥ የነበሩ ናቸው እና ብዙ ችግራቸው በቃ ችግራቸው ላይ ነው ያለባቸው፣ ዙሪያቸውን ባላቸው ችግር ላይ ነው። እሱ ግን ከዛ አውጥቶ ነው የሚያሳያቸው። ኖ ኖ ኖ፣ እሱን አታስቡ። እናንተ እኮ ልዩ ህዝብ ናችሁ። አታውቁም እናንተ ልዩ ህዝብ ታላቅ ህዝብ ታላቅ ህዝብ ነን ሃሌሉያ እውነት እኮ ነው በደም የተዋጀን ታላቅ ህዝቦች ነን ዝም ብለን ታላቅ ህዝብ ነን አይደለም ታላቅነታችን ከታላቅ አምላክ ጋር የተያያዘ ነው ስለዚህ የሱም በጎነት ማውራት አለብን ሌሎችን ወደ ከጨለማ ወደ ብርሃን እንዲመጡ መናገር መቻል አለብን ኢየሱስ ክርስቶስ ያድና ለምን እንደሞተ ደሙ ከንቱ እንዳይሆን እንደፈሰሰ ደሙ ለኃጢአት ደሙ ፈሶልሃል በኃጢአት ለሚጨቆኑ በቃኝ ያለቀልኝ ለምን የለም ተስፋ አለ ጉድ ኒውስ አለኝ ማለት አለብን እንጂ ኮንዴም ማድረግ የለብንም አዎ ዋጋ የለህም አንላቸውም አለ ዋጋ ክርስቶስ ሞቶልሃል ያነሳል ይችላል ይወድሃል የምንል ቅዱስ ህዝቦች ነን ለርስት የተለየን ወገን ነን የተለየን ህዝቦች ነን ምድራ በምድራዊ በዚህ ብንኖርም ልዩ ህዝብ ነን እግ በሰማይ መንግስት የምንታወቅ ህዝቦች ነን በላያችን ማህተም አለ መንፈስ ቅዱስ የታተመብን በላይ በሰማይ ብርሃን እያንዳንዳችን ላይ መብራት አለ በሰማይ ኮኔክሽን አለ እንታወቃለን መላእክት ያቁናል መላእክት ያቁናል ስንወጣ ስንገባ ዛት አንዳንዴ የማይገባን ስንል በጣም ይሸማቀቅ ይሆናል ለኛ እኛ ስለማናቅ ማንነታችን ታውቃላችሁ ሪያል ፋሚሊ ሪያል ፋሚሊዎች እኮ ዝም ብለው የትም እንደፈለጉ ይወጡ ይገቡ መሰላችሁ ዙሪያቸው ሁልጊዜ ቦዲጋርድ አለ ከዛ በተለይ አሳይን በተደረጉበት ቦታ ብቻ ነው የሚገኙት እንደፈለጉ ዛሬ ስታርባክስ ነገንትን ብለው ቀሚን ቀሸቀሹ አይደሉም ካለው ከተናቸው የተነሳ ከክብሩን መጠበቅ ስላለባቸው እኛ እኮ የከበርን ሰዎች ነን ዙሪያችን መልአክ ወዲያ ያሉ የሚጠብቁን ሰዎች ነን መንፈስ ቅዱስ በላያችን ላይ ማህተም ያደረገብን በሰማይ የምንታወቅ አይደንቲቲ ያለን የሰማይ ነዋሪዎች ነን መዝገብ የሚያቀን የእግዚአብሔር መንግስት መዝገብ የሚያቀን ስማችን በህይወት መጽሐፍ የተጻፈ ሰዎች ነን ቀላል ሰዎች አይደለን የተጠጭ ቀላል የተጠራ የተጠየቀ ነው እኮ የሱን በጎነት ተናገሩ ነው የምንባለው ታላቅ ነው ኃያል ነው አምላካችን በሉ ለምን ዝም ታመምኩኝ ወይኔ ምን ይሻለኛል ሲባል የመድኃኒት ኦርደር አታርጉ ልክ እንደሌላው ይሄን ጠጣህን ብላት በሉት ኢየሱስ ያድናሃል በሉት ነው የተባለው ሌላው ያገልግሎት ሰላማ ምንድነው ታዲያ ማገልግላታችን አላማውን ማወቅ አለብን አላማ ይዞ የተሰለፈ ህዝብ መሆን አለብን ያገልግሎታችን አላማ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ድረስ እንደዚህ ይላል ነገር ግን የሆነ ሁሉ በክርስቶስ ከራሱ ጋር ያስታረቀን የማስታረቀንም አገልግሎት ከሰጠን ከእግዚአብሔር ነው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውንም አይቆጥርባቸውም ነበር በእኛም የማስታረቅ ቃል አኖረ እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን ይህን ሐዋርያው ጳውሎስ ነው የሚለው የሱ ስለሱ አገልግሎት ሲናገር ነው ሁለተኛ ቆሮንቶስ 5 18 እስከ 20 ሁለተኛ ቆሮንቶስ ምዕራፍ 5 18 እስከ 20 የራሱን አገልግሎት ሲናገር ነው የኔ የተሰጠኝ አገልግሎት ምንድነው የሚለው በቃልና በመልጃ ማስታረቅ ነው ስራዬ ነው የሚለው የማስታረቅ አገልግሎት ነው ያለኝ ነው የሚለው የማስታረቅ አገልግሎት ነው ያለኝ ስለዚህኛም ታረቁ ብለን የምንሰብክ የምናገለግል ነው ይሄንን እግዚአብሔር በክርስቶስ ሆኖ ራሱ ዓለሙን ከራሱ ጋር ያስታርቅ ነበር አሁን ደግሞ ይሄንን የማስታረቅ ስራ በእኛ ውስጥ አኑሮታል ነው የሚለው ብትዘምሩ ብትሰብኩ ብትጸልዩ whatever you do በእግዚአብሔር ቤት የፈለገውን ብትሰሩ ስራው ተጠቃሎ ሄዶ ታረቁ ነው ማለት ያለበት ክርስቶስ ይወድሃል እግዚአብሔር ካንተ መታረቅ ይፈልጋል ይወድሃል ልጁ ሊያደርግ ይፈልጋል እግዚአብሔር ፍቅር ነው ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ሊፈርድብህ አይደለም ይፈልገው ይወድሃል ሊያድንህ ልጁ ልኳል ስለዚህ ይሄ ደህንነት አምልጥ ታረቅ ባክህን ብለን የምንማልድ ነን ነው የሚለው አገልግሎቱ ይሄ ነው ምን ላገልግል እኔ እኮ አላቅም ስጦታዬን አላቅም ምንም ምንድን ነው የማናቀው መጠየቅም የለብን ይሄ ነው ስጦታችን በኋላ ጸጋው ይከተለናል በተለያየ መንገድ ጸጋው ይከተላል መስበክ ከሆነ መስበክ ነው አስተማሪ ከሆነ አስተማሪ ነው ታምራረክ ከሆነ ታምራት እንሰራለን እንደ ተሰጠን ወደፊት እናየዋለን መንፈስ ቅዱስ ራሱ እንደወደደ ሲያከፋፍለዋል እኛ አይደለን የኛ ግን ስራ ከጨለማ ወደ ብርሃን የመጣ ሰው ጨለማውን እንዴት ጥልቅ መሆኑን የሚናገር ነው ብርሃኑንም እንደገና የብርሃኑንም ልዩነት የሚያወራ ነው ዛሬ ችግራችን ጨለማውና ኑሩ የመጣንበትና ያለንበት ምናልባት አንድ እየሆነብን ነው ያ ከሆነ ወንድሞቼና እህቶቼ ስለዚህ እንደገና ራሳችንን ቼክ እናድርግ ባክ ቱ ዘ ቤዝ ይባላል። ወደ ቤዛችን እንመለስና ቼክ እናርግ ራሳችንን የመጣንበትና አሁን ያለንበት ልዩነት ካልፈጠረ ብርሃኑን ማየት ካልቻለም ማለት ነው። የምን ስቲል አንዲት ልጅ ኮንተነ ማረጋት ልጅ የነበረችበትን ታደንቃለች። በፊት ይሻለኝ ነበረ በፊት እንደዚህ ነበር አለችኝ። እንደገና ምንድነው ያደረኩት? አይ እንደገና ክርስቶስን ልንገርሽ ነው ያልኩት። በቃ ኢየሱስ ክርስቶስ ይወድሻል ብዬ እንደገና ሐዲስ ነው የመሰከርኩላት። ለምን ለኔ አልገባኝማ። ሰው የነበረበት ይሻለኛል ካለና አሁን ካልንትን ካላደረገ አላወቀውም ክርስቶስን፣ አልተገናኘም ከጌታ ጋር። ምናልባት ቸርች መታ ይሆናል፣ ከሰዎች ጋር ህብረት ጀምራ ይሆናል፣ ግን ከክርስቶስ ጋር ከራሱ ጋር ህብረት አላደረገችም ብዬ ነው ያሰብኩት። እና እንደዛ አልኳት ፍለቤት ስ ያለበለዛ ግን ጨለማውን ድቅድቅነት፣ የጨለማውን አስከፊነት፣ ጨለማው መጨረሻው ሞት እንደሆነ ከዛ ያለንበት የሚደነቅ ብርሃን እግዚአብሔር ብርሃን ነው፣ ጨለማን በሱ ዘንድ የለም፣ ጨለማውም አላሸነፈውም ተብሎ ተጽፏል። ጨለማ የማያሸንፈው ብርሃን የሆነ ክርስቶስ፣ ወደዚህ የመጣው ክርስቶስ ብርሃን ነው ብሎናል ዮሐንስ ወንጌል ደሷል ያለን። ክርስቶስ የህይወት ብርሃን ነው። ያ የህይወት ብርሃን በክርስቶስ ነው ያለው። ስለዚህ ሰው ወደ ክርስቶስ ሲመጣ ነው ያ ብርሃን በህይወቱ ላይ የሚበራው። ያ ብርሃን ደግሞ ጨለማ አያሸንፈው፣ ምንም አይነት ጨለማ አያሸንፈው። ሌላው አገልግሎት ውስጥ የማሳደግም አገልግሎት አለ። ሰዎችን የማሳደግ ታረቁ የማለት አለ፣ የመማለድ አገልግሎት አለ። እንደገና ደግሞ ሰዎችን የማሳደግ ቢሊ ግራሃም ማን ነው እንደሱ ሲናገር የሰማሁት አይ ቲንክ እዚህ ውስጥ ይሁን ሌላ ቦታ አይዶ ነው። ቢሊ ግራሃም ምናልባት ሰዎች በጌታ እንደተቀበሉ የሚይዛቸው ቢያገኙ ኖሮ አራት ጊዜ አሜሪካን ትድን ነበረ ማለት፣ አራቴ ነው ወንጌል የተሰበካት ማለታቸው ነው። ሲ የሚይዙ ሰዎች የሉ። ሰዎች ወደ ጌታ ይመጣሉ፣ ግን ሰዎችን የሚይዙ ሰዎች የሉ። ዝም ብለን እንለቃቸዋለን። ህፃን ነው ገና ወደ ጌታ ሲመጡ፣ ወደ ጌታ ሲመጡ ህፃናት ናቸው። ልክ ህፃን ጡጡ ልክ በእናቱ ማህፀን ወጥቶ ለሰው እንደሚሰጥ ማለት ነው፣ ወይም ወደ እናቱ እንደሚመጣ ህፃናት ናቸው። ነገር ግን ቀስ በቀስ ነው እናትየዋ ይዛ የምታሳድገው ህፃኑ። ቀስ በቀስ እንደየወሩ እንትን ምግቧን እየቀያየረች ወሩ አራት ወር ስድስት ወር እየጠበቀች እንደዛ ሰዎችን መያዝ ወደ ጌታ ኢየሱስ ሲመጡ እየደወልን ይችን ቃል አንብብ፣ በመጠናቸው በአቅማቸው ማለት ነው፣ አብረን እንጸልይ፣ እንዴት ነህ፣ ወደ እግዚአብሔር ቤት ምነው ጠፋ፣ ቼክ ማድረግ፣ እንደዚህ የማሳደግ አገልግሎት። ኤፌሶን ላይ እንደሱ ይላል። ኤፌሶን 4:13 ሁላችን የእግዚአብሔር ልጅ በማመን በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳንን አገልግሎት ለመስራት በክርስቶስ አካል ህንፃው ፍጹም ይሆን ዘንድ እንደክማለን ነው እዛ የሚለው ሐዋርያው ጳውሎስ። ፎከስ ማድረግ ያለብን አገልግሎታችንን ህንፃው ህንፃው ላይ የክርስቶስ አካል ላይ ወይም ቤተ ክርስቲያን በሌላ አነጋገር ሙሽራው ላይ የክርስቶስ አካል ፍጹም እንዲሆን ሁላችን በያለንበት ኃላፊነት አለብን። በየሰፈራችን በየአካባቢያችን ያወቅናቸው ሰዎች የያዝናቸውን አጽንተው በእግሮቻቸው እስኪቆሙ ድረስ መያዝ አለብን። እየተከታተልን ማለት ነው። ትንሽ ስልክ ናት። ትንሽ ምንም እኮ እንትን የለውም። ብድግ ያደረጉ ስልክ እንደምን ነሽ፣ ደህና ነሽ ወይ፣ ይችን ቃል አንብቢ፣ እስቲ አብረን እንጸልይ፣ በረታሽ ወይ፣ ለምን እግዚአብሔር ቤት ቀረሽ፣ ነይ ዛሬ ይህ ፕሮግራም አለ፣ እዚህ ግቢ፣ እዚህ ውጭ። ሰዎች በራሳቸው ቆመው ሌላውን ሰው ቴኬር ማድረግ እስኪጀምሩ ማለት ነው። አገልግሎት ክርስቶስን በማወቅ ሙሉ ሰው ወደሚሆን ልክ ማድረስ ነው። ሰዎች ያን ሰዎች ክርስቶስ ኢየሱስ ኖት ወደኛ የኛን ቁመት ልክ እኔ ራይልን የሚመስሉ መጠፍጠፍ አይደለም የኔ ስራ። የኔ ስራ ክርስቶስን የሚመስሉ እኔ ራሴ ክርስቶስን እየመሰልኩ ማለት ነው። ወደ ቁመቱ ልክ፣ ወደ እሱ ሙላት ልክ ሰዎችን ማድረስ ማለት ነው። ክርስቶስን በአይናቸው ክፍት ብሎ በደንብ እስኪያዩት እስኪያረጋግጡት ድረስ ማለት ነው። አንደኛ ማን ነው ቆላሲያስ ምዕራፍ 1:28 በጥበብ ሁሉ በማናቸውም ሰውን እየመከርን እያስተማርን እያንዳንዱን በክርስቶስ ሙሉ ሰው እንዲሆን በማድረግ ክርስቶስን እናሳውቃለን። ሐዋርያው ነው የሚለው። ሌላ ስራ የለንም። ብንመክር፣ በጥበብ ብንናገር፣ ብናስተምር፣ ያደረግነውን ሁሉ ብናደርግ እያንዳንዱ በክርስቶስ ሙሉ ሰው እንዲሆን ማድረግ ነው አለ። እና እናስታውቃለን አለ። ይሄን እያደረገ ሌላ ስራ የለን። ክርስቶስ 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 ቆላሲያስን ብታየው ክርስቶስ ጥበባችን፣ ክርስቶስ ኃይላችን፣ ክርስቶስ ሕይወታችን፣ ክርስቶስ 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 ጀምሮ እስከሚጨርስ ክርስቶስ ክርስቶስ ክርስቶስ። ሐዋርያ ጳውሎስ የአገልግሎቱ ልቅ እንትንነት ምንድን ነው? ትልቁ ሚስጥር ክርስቶስ በሱ ሕይወት ውስጥ የገነነ ነው። ክርስቶስ በአይኑ ፊት የተሳለለት ሰው ነው። ክርስቶስ ውበቱ የሆነለት፣ ክርስቶስ መልኩን ሞልቶ የያዘ ሰው ነው። ስለዚህ ለሌላውን ሰውም ክርስቶስ ክርስቶስ ክርስቶስ። ሌላ እንትን የለውም፣ አጀንዳ የለውም፣ ሌላ ፕላን የለውም። ሰዎችን ወደ ክርስቶስ ኢየሱስ ማምጣት ነው። የራሳችን ደቀ መዝሙር ልናረጋቸው አይደለም፣ የእኛ ተከታዮች ጄሌ ለማድረግ አይደለም። ወደ ክርስቶስ የክርስቶስ ኢየሱስ ደቀ መዝሙር የክርስቶስ ለማድረግ ኢየሱስ የሆኑ የእኛ ናቸው። ምክንያቱም እኛ ኢየሱስ ስለሆነ መቼም ቢሆን ለዘላለም የእኛ እኛ የነሱ እነሱ የእኛ እኛ የክርስቶስ ነው የምንሆነው። አገልግሎት የምንቀበለው በጸጋ ነው። ይሄን በጣም አገልጋይ ማወቅ ያለበት ነው። በጣም በጣም መታወቅ ያለበት ከኛ ማንነት፣ ምንነት፣ ታለንታችን የተማርን ሰዎች ስለሆንን፣ ጥሩ ንግግር ስለምናቅ፣ በሰዎች ተወዳጅ ስለሆንን፣ ወይም የቤተሰባችን ሌላ ውስጥ የተለያየ ነገራችን አይደለም። ለአገልግሎታችን ለአገልግሎት የሚያስመርጥ ወይም አገልጋይ የሚያደርገን በጸጋ ነው። ሁለተኛ ቆሮንቶስ አራት አንድ እግዚአብሔር በምሕረቱ ይህን አገልግሎት ስለሰጠን ተስፋ አንቆርጥም ይላል ሐዋርያ ጳውሎስ። ይህ ያስኩት አገልግሎት እግዚአብሔር በምሕረቱ ነው የሰጠኝ፣ በጸጋ የተሰጠኝ ነው። ሌላ ቦታ ላይ የሚላል እኔ እኮ ነፍሰ ገዳይ የነበርኩ ሰው ነኝ፣ ከማናቸውም የማንስ ሐዋርያ እንኳን ለብዬ ሊጠራ አይገባኝም። ነገር ግን እግዚአብሔር አለ በእኔ ላይ በእኔ በኃጢአተኛው ላይ ምሕረቱን አሳይቶ ሌሎች ሰዎች እውነትም እግዚአብሔር ኃጢአተኛን ይወዳል እንዲሉ ለማድረግ ነው እኔን የጠራኝ ይላል። ስለዚህ የተቀበልነው በጸጋ ነው። ምን ብንሆን ምን ዛሬ የፈለገው ታምር ስንሰራ ብንሆን፣ የፈለገ በሽተኛ የሞተ ብናስነሳ፣ የፈለገ አይነት ነገር በእኛ ህይወት ውስጥ ቢገለጥ፣ ያ የሆነው ከሆነ የሆነ ሁሉ በሱ ነው፣ በሱና ለሱ ነው። ከኛ ምንም ማንነት የጠበቀ አይደለም። ከኛ የጽድቅ ስራ አይደለም። ከኛ በጎነት አይደለም። እኛ የተለየን ስለሆን ጸሎታችን የተለየ በቃ በጣም ጸሎት ስላበዛን አይደለም። በጸጋ ነው የተሰጠን። በጸጋ ነው የሚሰጠን አገልግሎታችን። ሁለተኛ ቆሮንቶስ 3:5 ብቃታችን ከእግዚአብሔር ነው እንጂ ራሳችን የበቃን አይደለን። ብቃት ማለት ብቃት ንቃት ያገኘ ነው ተቀባይነት ያገኘ ነው ወይም በስራችን ሰክሰስፉል የሆን ነው በእግዚአብሔር እንጂ በራሳችን አይደለም። በራሳችን ምንም አይደለንም። ምንም ልንሆን አንችልም። ይሄንን በጣም እውነት እርግጠኛ አድርገን ይሄን ማወቅ አለብን። አያችሁ፣ በእግዚአብሔር ቤት ውስጥ መንፈሳዊ ነገር በመንፈስ ነው የሚሰራው። በስጋና በስጋ የሚሰራ አይደለም። በራስና በብርታት የሚሰራ አይደለም። በመንፈስ የሚሰራ ነው። ከእግዚአብሔር ዘንድ ረድኤት ሲሆን ነው። የእግዚአብሔር ጸጋና ምሕረት ሲበዛልን ነው የእግዚአብሔርን ስራ መስራት የምንችለው። ማናቸውም የጸጋ ስጦታዎች በላያችን ላይ ቢሆኑ ያ ሁሉ የሆነው ከእግዚአብሔር ዘንድ ነው፣ ከምሕረቱ የተነሳ ነው። እኛ አንድም ክሬዲት ልንወስድ አይገባንም። ምንም አይነት ክሬዲት ልንሰጥ ለራሳችን አይገባንም። አገልግሎት የምንቀበለው ብቃታችን ወይም ችሎታችን ተረጋግጦ አይደለም፣ ነገር ግን በጸጋና በምሕረት ነው። ይችላል አይችልም፣ ጸጋ አለው ወይም ብቃት አለው ታለንት አለው ተብሎ አይደለም። አገልግሎት እግዚአብሔር ሲሰጠን ጀስት በጸጋ ነው። ለምን እንደሚያደርግ እንኳን ማንም አይጠይቀውም እግዚአብሔር። በቃ እሱ እንደወደደ ተብሏል። ልንጠይቀው እንኳን አይገባም። አያችሁ፣ ልንጠይቀው አይገባም። ማን ምን ሲሆን እግዚአብሔር የፈለገውን በሰው ህይወት ውስጥ መጠቀም ይችላል። ግን ያ ሰው ያንን ማወቅ አለበት። ከእግዚአብሔር ምሕረትና ቸርነት የተነሳ ነው ብሎ ሁልጊዜ ራሱን ማሳመን አለበት። ለአፍ ብቻ አይደለም፣ ለሰው ሲነገር ብቻ አይደለም፣ ለራስ ሁልጊዜን እየደገሙ መንገር ያስፈልጋል። ለምን ሰይጣን ፐ እያለ ስለሚመጣ መምጣቱ አይቀርም። የአገልግሎት ምንጭ ማን ነው? የአገልግሎት ምንጭ እግዚአብሔር ነው። አገልግሎታችን ማናቸውም የምናደርጋቸው በጌታ ቤት ውስጥ በዚህ በክርስቶስ አካል ውስጥ የምንሰራቸው ስራ በሙሉ ከእግዚአብሔር ነው። ምንጩ እግዚአብሔር ነው። የአገልግሎት ምንጭ ጌታ ኢየሱስ ክርስቶስ ነው። ቤተክርስቲያን ወይም ሰዎች ሁኔታዎችን ሊያመቻቹልን ይችላሉ። ነገር ግን የአገልግሎቱ እውቀት በጌታ በጸጋ በጌታ የሚሰጥ ብቻ ነው። ማንም ሰው አገልግሎት ይሄንን እንትን አገልጋይ ወይም አገልግሎቱ ሊሰጥ አይችልም። እውነት ነው። አሁን እኔ እዚህ ጋር እናንተ ጋር እንዳገለግል ሳራ እሷ ናት ወደዚህ እኔን ያስተዋወቀች። ከዛ እናንተ ደግሞ ቁጭ ብላችሁ መስማት ፈለጋችሁ እንደዛ። አይ ነው ተመቻችቷል። ያ ግን እግዚአብሔር ነው ያንን ያደረገው። እኔ ራሴ ቁጭ ብዬ አሁን ይሄን በዚህ ጊዜ እንኳን ይችን ለማስተማር እንኳን የቻልኩት ከእግዚአብሔር እርዳታ የተነሳ ነው፣ ከጸጋው ብዛት የተነሳ ነው። ብሊቭ ኦር ኖት እንጂ ከራስ ምንነትና ማንነት አይደለም። እንደኛ ቢሆን ወድቀን ወድቀን እዚህ ጋር መድረስ የሚገባን ሰዎች አልነበርም። ነገር ግን በሱ ምሕረትና ቸርነት ሲ ታላቅ ምሕረትና ፍቅር ስላለው እዚህ ይሄንን ስንረዳ ይሄን ስናቅ የእግዚአብሔር መንፈስ ከኛ ጋር ፍሎ ማድረግ ይችላል፣ በእኛ ውስጥ መጠቀም ይችላል፣ ሌሎች ወደ ሌሎች ማድረስ የሚፈልገውን ይችላል። ሁልጊዜን ዞረን ግን እዛው ጸጋው ዙፋን ፊት እንወድቃለን ማለት ነው። ሐዋርያ ሥራ ምዕራፍ 20 ቁጥር 24 ላይ ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴ በኔ ዘንድ እንደማትከብር እንደ ከንቱ ነገር ቆጥራታለሁ ይላል ሐዋርያ ጳውሎስ። ከጌታ ከኢየሱስ ነው የተቀበልኩት ወንጌል መስበኩን፣ ይሄን ወንጌል መመስከሩን፣ ይሄን ትራይን ከጌታ ከኢየሱስ ነው የተቀበልኩት። ግን እኔ ነፍሴን ምንም እንደማትከብር እንደ ጉድፍ ነው መቆጥራት እንጂ ይሄን በመሆኑ ትልቅ ነኝ ብዬ ራሴን አላስብም ነው የሚለው። ከሱ ጸጋና ከሱ ምሕረት የተነሳ ስለሆነ አገልግሎቱን ጳውሎስ በጣም ከጌታ መቀበሉን የሚያቅ የተሰጠውን ጸጋ የሚያቅ ሰው ነው። ለዚህ ለሁል ጊዜ ሳይናወጥ ባለበት ጸንቶ የኖረው አገልግሎታችን ምን እንደሆነ ማወቅ፣ የተቀበልነው ከማን እንደሆነ ማወቅ በጣም አስፈላጊ ነገር ነው። ጌታ ራሱ በዮሐንስ ወንጌል 15:5 ላይ ዮሐንስ 15:5 ያለኔ ምንም ልታረጉ አትችሉም ብሏል። ያለኔ ምንም እውነት ነው። ያለ ክርስቶስ ምንም ነን እኛ። አንድ ቃል እንኳን መወርወር አንችልም። አንድ ቃል መናገር አንችልም ያለ እሱ። ግን በሱ ሁሉ ነን፣ በሱ ደግሞ ሁሉ አለን። የአገልግሎት አሰራር በመሰረቱ አገልግሎት መስራት ማለት ከእግዚአብሔር መንግስት ስራ ጋር አብሮ መወገን ማለት ነው። ማገልገል ማለት ከእግዚአብሔር መንግስት ጋር አብሮ መስራት ማለት ወይ መወገን ማለት እንዳልነው ስለጀምር አገልጋይ ረዳት ማለት ነው እንጂ ባለቤት አይደለም። የሥራው ባለቤት እግዚአብሔር ነው። ሥራው የተጀመረው በእግዚአብሔር ነው። እዛ የተሰራው ወይ የተጀመረው ሥራ ውስጥ እኛ እንኳን ሳንኖር በፊት ያው ስንት ቅዱሳን አልፈዋል። ስለዚህ እዛ ውስጥ እንገባለን እንጂ እኛ አንመሰርተው። ልክ አንድነታችን እንደማንመሰረተው አገልግሎትን እኛ አይደለም ምን የመሰረት ነው። የተመሰረተው ላይ ነው ምንገባው። ሲ እኛ ምን መሰረተው አዲስ ነገር የለም። የተመሰረተው ላይ ነው ምንገባው። ስለዚህ ማንንም በትክክል እንደሚያነጽ ይጠንቀቅ ያለው ለዚህ ነው። የተመሰረተው መሰረት ክርስቶስ ነው ይላል ሐዋርያ ጳውሎስ። ስለዚህ እዛ ላይ እንዴት እንደምናነጽ እንጠንቀቅ እንጂ ሌላ መሰረት እኛ አንጥልም። ሌላ መሰረት የለም። አሰራር ልዩ ልዩ ነው። አገልግሎት ልዩ ልዩ ነው። ጌታ ግን አንድ ነው። ስለዚህ እንዴት እንደምናነጽ እንጠንቀቅ ነው የሚለው። ምን ይላል? አንደኛ ቆሮንቶስ 3:9 ላይ አንደኛ ቆሮንቶስ 3:9 እንደዚህ ይላል፣ እናንተ የእግዚአብሔር እርሻ ናችሁ፣ እናንተ የእግዚአብሔር ህንጻ ናችሁ ይልና ይላቸዋል። ለዚህ እና ከእርሱ ጋራ አብረን የምንሰራ ነን ይላል። ወደ ላይ ከታች በኋላ እናንተ የእግዚአብሔር ህንጻ፣ እናንተ የእግዚአብሔር እርሻ፣ የኛ አይደላችሁ፣ የኔ አይደላችሁ፣ ግን እኛ ከእሱ ጋራ አብረን የምንሰራ ነን። ሲ የእርሻው ባለቤት እግዚአብሔር ነው፣ የህንጻው ባለቤት እግዚአብሔር ነው። ስለዚህ ስራውን የምንሰራው ከባለቤቱ ጋር ነው የምንሰራው። ስለዚህ እሱን እየሰማን በዚህ ግባ በዚህ ወጣ ነው እንጂ አይ አንተ እንዳልኩ አይደለም እኔ እንደፈለኩት ነው አንልም። ከህንጻው ባለቤት ጋር ነው የምንሰራው። ስለዚህ ከእርሻው ባለቤት ጋር ነው የምንሰራው። አብረን ከእግዚአብሔር ጋር የምንሰራ ሰራተኞች ነን። አብረን ስንሰራ ማለገም የለብንም፣ ተስፋ መቁረጥ የለብንም። ምክንያቱም ከሱ ጋር ነን። የሚያስፈልገን ሁሉ ያውቃል እሱና። አገልግሎታችንን ከመጀመራችን በፊት ትልቁ ዋነኛ ነገር ዳግም የተወለድን መሆን አለብን። ያለበዛ ዳግም ያልተወለደ ሰው ዝም ብሎ ሲያገለግል ቢሆን እኔ ምንም እንትን እግዚአብሔር በምህረት ምናልባት ደህንነት እንዲያገኝ እግዚአብሔር ይራራለታል ብዬ አስባለሁ እንጂ ከዛ በላይ ያለፈ ምንም ነገር አይኖረውም። ስለዚህ ማንም አገልግሎት ከመጀመሩ በፊት በክርስቶስ ኢየሱስ የዳነ ሰው መሆን አለበት። መጀመሪያ የመጀመሪያውን ጥሪ የተቀበለ ሰው መሆን አለበት፣ ሸክሙ የተራገፈለት። ያለበዛ የራሱን ሸክም ተሸክሞ ለሌላው ሲል ሁልጊዜ ሲያለቅስ ነው የሚኖረው። የባሰ ሸክም ጭንቀት ስለሚገባው ስላላረፈ ማሳረፍ አይችልም ሌሎች። አገልግሎት አርፎ የምናሳርፈው አርፈን የምናሳርፈው ስለሆነ የመጨረሻ አገልግሎት ብዙ ጊዜ ስለ አገልግሎት ሲነሱ የሚነገሯል። ሌላው በቃሉ መመራት፣ አገልጋይ የመጀመሪያ የዳነ ነው፣ ሁለተኛ በቃሉ መመራት አለበት። ቃሉ ነው እሱን የሚመራው እንጂ እሱ ቃሉን አይመራውም። እሱ እንደፈለገ አይደለም በቃሉ የሚሄድበት፣ ቃሉ ግን እሱን ይመራዋል። ይሄን ማወቅ አለብን። ሐዋርያት ሥራ ላይ 6:4 እንደዛ ይላል። ሐዋርያት ሥራ 6:4 እኛ ግን በጸሎት በቃሉን ለማገልገል እንተጋለን ሲሉ እናያለን። ለጸሎትና ለቃሉ እንተጋለን። ትጋታቸው ሐዋርያት ጸሎትና ቃሉ ላይ ነው። ስለዚህ አገልጋይ ቃሉና ጸሎት ላይ የተጋ መሆን አለበት። ሌላው በመንፈስ ቅዱስ መሪነት፣ አገልጋይ መንፈስ ቅዱስን የሚከተል መንፈስ ቅዱስን መሪነት የሚጠይቅ መሆን አለበት። ዘካርያስ 4:6 በመንፈሴ እንጂ በኃይልና በብርታት አይደለም። ስለዚህ በራሳችን ምንም የበቃን ስላልሆነ የመንፈስ ቅዱስን ሁልጊዜ የመጠበቅ ልምድ ሊኖረን ይገባል። ሌላው በአክብሮት እርስ በርስ በመከባበር ሌላውን አካል በማክበር ማገልገል አለብን። የኛም ብቻ አይደለም እንዲሰማልን መጠየቅ ያለብን፣ ሌሎችንም ሪስፔክት ማድረግ አለብን። የሌሎችንም ጸጋ ማድነቅ አለብን። ሌሎችንም ጸጋ መቀበል መቻል አለብን። ልክ የኛን ሰዎች እንዲቀበሉልን እንደምንፈልግ የሌሎችንም ጸጋ መቀበል አለብን። ብቻችንን አይደለም ምንሰራው አብረን ነው። አካል ስለሆነ በአካል ነው ምንሰራው። በአካል ፎርም ነው የተደረገው። ቤተክርስቲያን እንደርሻ እንደ አካል ነው ፎርም የተደረገችው። ስለዚህ ብቻውን የሚሰራ ብቻውን የሚንቀሳቀስ ሰው የለም። አሁን ብዙ የሜጋ ቸርች ችግሮች እነሱ ናቸው። አንድ አካል ብቻ ነው የሚንቀሳቀሰው፣ ሌላው ፓራላይዝ ሆኗል። ሲል ከአንድ ቦታ ብቻ የሚሰሙት እነሱ ምንም በቃ አንቀላፍታለች ቤተክርስቲያን። ጧያችሁ ሊበዙ ይችላሉ፣ በቁጥር ብዛት ይኖራል። ግን የክርስቶስን አካል የክርስቶስን ባዲ ማገልገል ጸጋው እንደፈለገ ፍሎ እንዲያደርግ አይረዳውም። ጸጋ ሁልጊዜ መከባበርና የሁሉም ጸጋ ደግሞ መገለጥ መቻል አለበት። ሌላው አገልግሎትን ያለመሸቃቀጥ፣ በምንም ነገር አገልግሎታችንን አለመሸቃቀጥ፣ ከምንም ነገር ጋራ ለስጋ ጥቅም ወደኛን ለሚጠቅመን ነገር ብለን አገልግሎታችንን ወደኛ ጥቅም አለማምጣት። ኢቭን ከጊዜ ከሰዓት ብዙ በተለይ በህብረት በማገልገል ውስጥ ይሄ ያስፈልጋል። በህብረት ስናገለግል ቀን ስንወስን ሁልጊዜ የኛን ብቻ እንመልከት፣ የሌሎችንም ጥቅም እንልከት። ለእነሱም የሚመቸውን ሰዓት እንምረጥ። የእግዚአብሔር መንፈስ ሁሉን ያመቻቻል፣ ለእኛም ያስባል እሱና ግን ሁልጊዜ እኔ የሚለውን ነገር አናስቀድም። አገልግሎት ውስጥ ሌሎችን ለመጥቀም ሌሎች ከኛ እንደሚሻሉ ማሰብ ለአገልግሎት ትልቅ ዋና ነገር ነው። በቅንነት ማገልገል ፖዘቲቭ አቲቲዩድ፣ ቅድምን ብለን እንደ ክርስቶስ የዋህ ልበ ልቡ ትሁት ነው እና እንደ ክርስቶስ ሁልጊዜ ነገሮችን በሮንግ ወይ አንተርጉም። በተለይ በህብረት ስናገለግል እንዲህ ልትል ፈልጋ ነው፣ ምን ለማለፍ ፈልጎ ነው እንደዚህ የሚሉ ቀን ያሉኑ ነገሮችን ማስወገድ ከኛ ሌላው ጋር አይደለም እንጠብቀው፣ ከኛ ይጀምራል። ሁልጊዜ በቅን መንፈስ አብረን ለማገልገል መሞከር፣ በህብረት ማገልገል፣ በህብረት በአንድነት በአካል ፎርም አብረን ማገልገል። ብቻችንን ጭራሮ አብሮ ሲሆን ችቦ ሲሆን ብዙ መቆየት ይችላል። ጭራሮ ብቻውን ሰባችሁ አንድ ካወጣችሁት ነዶ ብቻውን ያልቃል። ሰው ምንም ሳይሰራ ማለት ነው አመድ ነው የሚሆነው። ስለዚህ አብሮን ብንሰራ ብዙ መስራት እንችላለን። ስለዚህ በስራ በክርስቶስ ስራ ላይ አብሮ መስራት፣ የሌላውን አገልግሎት ማክበር አገልጋይ ትልቁ ባህሪው መሆን አለበት። የመጨረሻ ይሄንን ጥቅስ ላንብብላችሁና በዛ ጥቅስ ላይ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ላይ ጥሩ ትምህርት አስተምሯል። ስለ አገልግሎት ሰፊ የሆነ እስከ 31 ከምዕራፍ 4 ጀምሮ እስከ 31 ድረስ አንደኛ ጴጥሮስ ምዕራፍ 1 ማን ነው አንደኛ ጴጥሮስ ምዕራፍ 12 ከቁጥር 4 እስከ 31 ድረስ ትክክል አድርጎ አስቀምጦታል። አንድ አገልግሎት ወይም አገልጋይ ሊሆን የሚገባውን የጸጋ ስጦታ ልዩ ልዩ ነው። ጸጋ ስጦታ ይቀድማል። መጀመሪያ ልዩ ልዩ ነው። አገልግሎት ልዩ ልዩ ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። አገልግሎት ልዩ ልዩ ነው። ጌታ አንድ ነው። አሰራር ልዩ ልዩ ነው። ሁሉም በሁሉም የሚያደርግ እግዚአብሔር አንድ ነው። እዚህ ጋር እነዚህ እንኳን ብናያቸው የጸጋ ስጦታ ልዩ ልዩ ነው። መጀመሪያ ጸጋ ስጦታ ይቀጥማል። ያ አንደኛ ቆሮንቶስ ምዕራፍ 12 ከ4 እስከ 31 ከ4 እስከ 31 የጸጋ ስጦታ ይቀድማል። መጀመሪያ በጸጋ ነው ስጦታውን የምንቀበለው። ከዛ በኋላ አገልግሎት ይመጣል። ስለዚህ ጸጋ ስጦታውን ስንቀበል ልዩ ልዩ ነው ጸጋ ስጦታው። መዘመር፣ መስበክ፣ ወደፊት እናያቸዋለን። ብዙ ኦፊሶች አሉት፣ ፓስተር ማድረግ፣ ነቢያት መተንበይ፣ እነዚህ አይነት ስጦታዎች አሉ። ነገር ግን አገልግሎትን ልክ ሰውየው ተቀብሎ ለምሳሌ አንድ የሚዘምር ሰው በጸጋ ስጦታው ዘማሪ ሊሆን ይችላል፣ ግን ሲያገለግል ልዩ ሊሆን ይችላል። የግድ ኮፒ አይሆንም ማለት ነው። የሚያስተምር ሰው ማስተማር የሚለው አንድ ጸጋ ነው። ነገር ግን ሲያስተምር በተለያየ ልዩ ልዩ ሊሆን ይችላል። የማስተማር ጸጋው የተለያየ ሊሆን ይችላል። ሁሉ አስተማሪዎች አንድ አይነት ኮፒ አይደሉም። በተለያየ መንገድ ነው የሚያስተምሩት። ሁሉ ሰባኪ አንድ አይነት አይደለም። የራሱ ግን ጸጋ ነው። ከዛ በኋላ አሰራር የሚባል ነገር አለ። ጸጋ፣ አገልግሎትን አሰራር፣ እነዚህ ሶስቱ ነገሮች ለአገልግሎት ሊገቡን ትልቅ ቦታ ልንሰጣቸው ይገባል። አሰራር ልዩ ልዩ ነው፣ ግን ሁሉም በሁሉም የሚያደርግ እግዚአብሔር አንድ ነው። አሰራራችን ነው እንጂ የሚለያየው፣ አምላካችን አልተለያየም፣ መጽሐፍ ቅዱሳችን አልተለያየም። አሰራራችን ይለያያል በእኛ፣ ግን መንትኑን ጠብቁ እንደ ቃሉ መሆን አለበት። ለምን? እግዚአብሔር አንድ ስለሆነ። የጸጋ ስጦታ ልዩ ልዩ ነው፣ ግን የእግዚአብሔር መንፈስ ሰጪው አንድ ነው። ስለዚህ አንድ ሰጪ ካለን ለምንድን ነው በጸጋ ስጦታዎች የምንጣለው? እንደገና በአገልግሎት ደግሞ አገልግሎት ሰጪው አንድ ከሆነ በአገልግሎትም መጣላት የለብንም ነው የሚለው። ለምን? አገልግሎትን ሰጪው እግዚአብሔር መንፈስ አንድ ስለሆነ። አሰራር ልክ ነው፣ ልዩ ልዩ ነው። እያንዳንዱ ቤተክርስቲያን የተለያየ የራሱ አሰራር አለው። እያንዳንዱ ቤተክርስቲያን የራሱ የተለያየ ሂደት፣ ግን የእግዚአብሔር ቃል አንድ ነው፣ እግዚአብሔር አንድ ነው። ስለዚህ እዛ ጋር መለያየት አንችልም። አሰራራችን ሊለያይ ይችላል፣ ግን እግዚአብሔር አምላክ አንድ ስለሆነ ቃሉ ላይ ልንለያይ አንችልም። ስለዚህ ይላል፣ ነገር ግን መንፈስ ቅዱስ መግለጥ ጥቅም ለአንዱ ይሰጠዋል። አንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱ በዚያው መንፈስ እውቀት መናገር ይሰጠዋል፣ ለአንዱ በዚያው መንፈስ እምነት፣ ለአንዱ በዚያው መንፈስ የመፈወስ ስጦታ፣ ለአንዱ ታምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱ መናፍስት መለየት፣ ለአንዱም በልዩ ልዩ ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም። ይህን ሁሉ ግን የአንዱ መንፈስ እንደፈቀደ ለእያንዳንዱ ለብቻው እያካፈለ ያደርገዋል። ስለዚህ ምንም ልሳን ልናገር፣ ትንቢት ልናገር፣ መናፍስት ልለያይፍ፣ የመፈወስ ስጦታ ይኑረኝ፣ ይሄ ሁሉ መንፈስ ቅዱስ እንደወደደ ያደረገው ነው። በአካል ውስጥ የሰጠው ስጦታ ነው። ለምን? ወደ ኋላም ይተረጉመዋል። አይን አለ፣ አፍንጫ አለ፣ ጥርስ አለ። አሁን የትኛው አካሌ ነው ይሄን ካልሆንኩ ብሎ ያንን ስጦታ ያገኘው? አይኔ ለምኖ ነው ወይ አይን ነው መሆን የምፈልገው ብሎ ነው ወይ አይን የሆነው? ወይስ አፍንጫ ወረኔን አፍንጫ አድርገኝ ተብሎ ነው ወይ? በስጦታችን ውስጥ መንፈስ ቅዱስ ነው። ልክ አካላችን ላይ ያሉ ብልቶቻችን እንደተቀመጡት አገልግሎታችን ላይ ጸጋ ስጦታችንም እንደዛ ነው የተቀመጠው። ነገር ግን ሁሉ ለጥቅም ነው የተሰጠው። ሁሉ የመንፈስ ቅዱስ የከበረ ነው። ምንም አንዱ ዝቅ እና ከፍ ያለ የበለጠና ያነሰ የሚባል ነገር የለም። በእግዚአብሔር አይን እንደዛ ነው። አካላችን ላይም እንደዛ ነው። ኦኬ ይሄኛውን እግሬን ማነው እግሬን ከምትቆርጥ እጄን ቁረጥልኝ የሚል ሰው የለም። በጣም እንትን ሆኖ ምርጫው የሌለው ነገር ካልሆነ በስተቀር። ስለዚህ አለ አካል አንድ እንደሆነ ብዙ ብልቶች እንዳሉት፣ ነገር ግን የአካል ብልቶች ሁሉ በብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ እንደዚሁ ነው። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን፣ እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችን አንዱ መንፈስ ጠጥተናል። አካል ብዙ ብልቶች እንጂ አንድ ብልት አይደለምና፣ እግር እኔ እጅ አይደለሁም አካል ክፍል አይደለሁም ብትል ይህም በማለቷ የአካል ክፍል መሆኗ ይቀራልን ነው። ስለዚህ እኔ አይደለሁም ብሎ ከቤተ ክርስቲያን አንዱ እኔ ከእናንተ ጋር መሆን አልችልም በቃ አልፈልግም ብሎ ቢወጣ ግን እሱ የአካል ክፍል መሆኑ ይቀራል ወይ? እግሬ አሁን አልፈልግም ብሎ ቢወጣ የአካል ክፍል አካል ነው፣ ብቻውን አካል ብቻ ነው፣ ብልት ብቻ ነው ሆኖ የሚቀረው እዛ ጋር። አካል ላይ ሲሆን ነው ውበት የሚያገኘው። እዚህ ሁላችን እስከ ታች ድረስ የአካል ክብር እንዴት ልዩ ልዩ እንደሆነ እስከ 31 ድረስ ብናይ ይሄንን ይነግረንና ከዚህ የሚበልጥ ግን ነግራችኋለሁ ብሎ ስለ ፍቅር በኋላ የሚናገርበት ቻፕተር 13 ማለት ነው። ስለ ፍቅር የሚገባበት ምዕራፍ አለው ሐዋርያው። ስለዚህ በአጠቃላይ ትምህርቴን ለማጠቃለል አገልግሎት የምንቀበለው በጸጋ ነው። የተጠራ ነው፣ ለደህንነት ተጠርተናል። ከጨለማ ወደሚደነቅ ብርሃን መጥተናል። የመጣ ነው የእሱን በጎነት እንድንናገር። ታላቅ ህዝብ ነን፣ የከበርን ህዝቦች ነን፣ እግዚአብሔር ልጁን እስኪሰጥ ድረስ የወደደን ህዝቦች ነን። በዚህ ምድር ላይ ያለን ሰማይ የሚያቀን ህዝቦች ነን፣ የሰማይ መንግስት የሚያስተዳድረን ህዝቦች ነን። መላእክት እያንዳንዳችንን የሚጠብቁን፣ የሚያዩን፣ የሚያውቁን ሰዎች ነን። ስለዚህ የሱን በጎነት ልናወራ፣ ሰዎችን ታረቁ ልንል፣ ከጨለማ ወደሚደነቅ ብርሃን ሰዎች እንዲመጡ የእግዚአብሔር ምሕረትና ቸርነት እንዴት ሰው መውደዱን እንዴት እንደወደደ እንዴት ልጁን እንደሰጠ የምናወራ ሰዎች ነን። ስለዚህ አገልግሎታችን አትሊስት በዚህ ይጀምራል። ከዛ በኋላ የጸጋ ስጦታ መንፈስ ቅዱስ በእያንዳንዳችን ላይ ያለው። ለዚህ ወንድሞቼ እናቶቼ ዛሬማ ጸጋችሁን የምታቁ ብዙዎቻችሁ ጸጋችሁን ታቃላችሁ። በጸጋችሁ ነግዱ፣ ስሩ፣ በጸጋችን እንነግድ፣ እንስራ። ምክንያቱም ጌታ እግዚአብሔር መጨረሻ ላይ ዋጋ እንዳለው ተናግሯል። ለእያንዳንዳችን ዋጋ አለው። እንዳልነው በሰባቱ ዓመት በራፕቸር በሚደረግበት ጊዜ በምንሄድበት ጊዜ በበጉ ራት ላይ ሽልማቶቻችን እንደሚኖሩ ባለፈው አይተናል። ሽልማት አለው። እግዚአብሔር ማንንም ባለዳ አይደለም። ለእያንዳንዳችን በሰራነው መጠን ማለት አገልግሎታችንን በነገድንበት መጠን ዋጋ ይከፍለናል። ስለዚህ እኔ በጣም አደፋፍራችኋለሁ። በተለይ አዝናችሁ በቤተክርስቲያን በሰዎች በተለያየ ነገር ቆስላችሁ አገልግሎት ያቆማችሁ ሰዎች፣ ከአገልግሎት የሸሻችሁ ሰዎች በጣም አርጌ ነው የምነግራችሁ። ክርስቶስን ነው የምታገለግሉት፣ ሰዎችን አይደለም የምታገለግሉት። የጠራችሁ እሱ ነው። አካሉ የሱ ናት። ቤተክርስቲያን የክርስቶስ ናት። ሰዎች እንኳን የራሳቸው ቢመስላቸው ሞኝ ስለሆነ ነው ጸልዩላቸው። የክርስቶስ ናት። ሲማጂን እግዚአብሔር እኮ በጣም በምህረት ነው የያዘን። ሰው ምንድን ነው? ሰው እኮ ዛሬ ታይቶ ነገ የሌለን እንትን ነው። እግዚአብሔር በምህረት ስለያዘን ነው። ስለዚህ ምንም ሰዎችን አንፍራ፣ ሰዎችን አንይ። ከዛ ይልቅ የሞተልንን የታደገንን በክብር ተመልሶ ደግሞ መጥቶ የሚወስደን ጌታ ኢየሱስን በክብር እናገልግለው። በተሰጠን ጸጋ፣ ሌላ አይደለም፣ በተሰጠን ጸጋ ክርስቶስ ኢየሱስን በጎነት እንናገር፣ ታላቅነቱ እንናገር። በመዘመር ቢሆን፣ በጸሎት ቢሆን፣ በምልጃ ቢሆን፣ በማስተማር ቢሆን፣ በመስበክ ቢሆን፣ በፓስተር በማድረግ ቢሆን፣ በተለያየ ጸጋ እግዚአብሔር ጸጋ በላያችን ላይ ባፈሰሰው መጠን እናገልግል። ሌላው የሌሎችን አገልግሎት እናክብር፣ ሌሎችን እናክብር። የኛ ይሻላል አንበል፣ የኛ ይበልጣል አንበል። ክርስቶስ ይሄንን በፊልጵስዩስ ምዕራፍ 2 ላይ ከቁጥር 1 እስከ 11 ብታነቡ ከአብ ጋር መተካከል እንደሚገባው ነገር ሳይቆጥር የራሱ ባሪያ መልክ ይዞ መጣ ነው የሚለው። በስላሴ በመንበር ውስጥ ያለ አምላክ ከአብ ከመንፈስ ቅዱስ እኩል የሆነ አምላክ፣ ነገር ግን ራሱን ባዶ አድርጎ የሰው መልክ ይዞ ባሪያ ሆነ። እግዚአብሔር ደግሞ በዚህ ምክንያት ይላል ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለ ስም ሰጠው። ዛሬ በሰማይ በምድር ከምድር በታች ሁሉ በኢየሱስ ስም ይንበረከካሉ፣ ኢየሱስ ክርስቶስ ጌታ እንደሆነ ይናገራሉ። በማክበራችን የሌላውን አገልግሎት ብናከብር አንዋረድም። እንደውም ስንንቅ ነው የምንዋረደው እንጂ በማክበራችን መዋረድ የለም። የሌሎችን አገልግሎት እናክብር። እንትን ስንልም አገልግሎታቸውን አይደለም ስንቃወም፣ ማለት ትክክል አይደሉም ብለን እንኳን ስንናገር አገልግሎታቸውን በምናቅ አይደለም፣ ግን በአገልግሎት አሰራራቸውን ይሆናል። በተረፈ አገልግሎትን ማክበር የሰዎችን አገልግሎት አብረን በተለይ በህብረት በምንሰራበት ጊዜ የሰዎችን አገልግሎት ማክበር፣ ሌላው ከኔ ይሻላል ብሎ ማሰብ፣ አብረን በትህትና እንድንሰራ። ባለፈውም አይ ቲንክ እሱን ብዙ ነክቼዋለሁኝ፣ በአማኞች ህብረት ላይ ብዙ ነክቼዋለሁ፣ አብረን እንዴት በአማኞች ህብረት ውስጥ እንደምንኖር። እግዚአብሔር ስም ብሩክ ይሁን። እንግዲህ ትምህርቴን እዚህ ላይ አጠናቅቃለሁ። የደቀ መዝሙር ትምህርቴ እዚህ ላይ አልቋል። ጌታ ይባርካችሁ። በጣም አድርጌ አፕሪሼት አደርጋችኋለሁ። በዚህ ጊዜ ውስጥ ሁሉ በእውነት ትልልቅ ሰዎች አላችሁ፣ የእግዚአብሔር አገልጋዮች አላችሁ አውቃለሁ። እናንተ ልክ እንደዚህ እንደ ለኔ ብላ ቁጭ ብላችሁ እኔን መስማት መቻላችሁ በጣም አደንቃችኋለሁ። እግዚአብሔር ይባርካችሁ። ከእናንተ እግዚአብሔር አስተምሮኛል። እንደዛ ሲሆን ነው ቤተክርስቲያን የምታድገው፣ ሰውን አካሉን የምናሳድገውም ቁጭ ብለን ስንሰማም ነው። እና በጣም አይቻለሁ ከእናንተም። እና አፕሪሼቲኝ በጣም አፕሪሼት አደርጋችኋለሁ። ለዚህ ነው ሰዎችን የምናሳድጋቸው። ዛሬ ያሉበት አይቆዩም። ነገ እውነት በልጆቼ ነው ያዩት። ልጆቼ ሲያድጉ የፈለጉት መርጠው እንደሚሆኑ አውቃለሁ። ግን ልጅ ሆነው ታግሼ ሲያለ ኤቢሲዲውን ምንም ታግሼ ነው እያስተማርኩ ዛሬ አሁን ያሉበትም አትሊስት ወደፊትም የሚሆኑበት ይደርሳሉ። እንደዛ ነው እግዚአብሔር ቤተሰቦች ማሳደግ የምንችለው። ሲሳሳቱም ትንት ልጅ የመሰለ ነገርም ሲናገሩም ዝም ብለን ስንሰማቸው ስናሳልፋቸው ነው። እና የእግዚአብሔር ስም ብሩክ ይሁን። በጣም አፕሪሼት አደርጋለሁ እህቶቼ፣ ወንድሞቼ። ጌታ ይባርካችሁ። ሁልጊዜ እዚህ ጋም አሁን እየጻፋችሁ ልኝ ያላችሁ ተባረኩ። እናንተም የእስራኤል አምላክ የበረከት አምላክ እግዚአብሔር በሚያስፈልጋችሁ ለአምላኬ እንደ ባለ ጸግነቱ መጠን ይባርካችሁ። በሁሉ ነገር የተባረካችሁ ሁኑ። ጌታ ኢየሱስ ክርስቶስ ሲመጣ ደግሞ አንድ ቀን አንድ ላይ እንገናኛለን። ፊት ለፊት እየተያየን ጌታ እናመልካለን። አንድ ላይ የእግዚአብሔር ልጆች ሆነን የምንኖር ነን እና የዘላለም ቤተሰቦቼ ናችሁ። እኔም የዘላለም ቤተሰባችሁ ነኝ እና እግዚአብሔር ይመስገን። ክብር ለጌታ ይሁን። ጸልዬ ጨርሳለሁ። እግዚአብሔር አምላካችን እናመሰግናለን። ስለዚህ ጊዜና ሰዓት ስምህን ከፍ እናደርጋለን። ጌታ ሆይ ትምህርታችንን አንተ ስላስተማርከን የሚያስፈልገንም መንፈስ ቅዱስ ሆይ ስለ ዛሬ ደግሞ ስላስተማርከን እናመሰግናለን። ጌታ ሆይ አሁንም እንዳስተማርከን እንደተናገርከን መኖር የምንችልበትን ጸጋ አብዛለን። በእውነት ጌታ አንተ እስከምትመጣበት ጊዜ ድረስ በውስጣችን ባስቀመጥከው ግሩም ጸጋ፣ ድንቅ ጸጋ በዛ ጌታ ሆይ እያደገ ከቃልህና በጸሎት እያሳደግን ጸጋችንን ከሌሎችም እየተማርን ጌታ ሆይ መጽሐፍ ቅዱስንም መጽሐፍትንም እያነበብን እየተማርን ሌሎችን በማገልገል የተባረክን እንድንሆን እንድትረዳን በኢየሱስ ክርስቶስን ጸልያለሁ። በመመስከር ለክርስቶስን ለሌሎች በማስተዋወቅ ደግሞ የተመሰከረላቸውንም ሰዎች በቅ እግዚአብሔር በጣም በትዕግስት ሰዎችን በመያዝ እግዚአብሔር ቤት ተተክለው እንዲቆዩ በማሳደግ በዚህ በዚህ ጸጋ ሁሉ እንድትባርከን በመዘመር በአምልኮ ጌታ በጸሎት በተለያየ ጸጋ ቅዱሳንህን ስለባረክ የባረከንም ጸጋ ደግሞ እንድናገለግል ስለምትረዳን እናመሰግንሃለን። በዚች ምድር ላይ ስላለች ቤተ ክርስቲያን ጌታ አመለካከታችንን ያንተ ንብረት ናት፣ ያንተ ናት፣ በቃ ያንተ አካል ናት፣ አንተ ደምህን ያፈሰስክላትና ትተናት ጥለን እያዘንን ዝም ብለን ወደ ቤታችን ሳንቀመጥ ሄደን ግን አንተን እያየን አንተን ብለን እየሄደን እንድናገለግል እንድትረዳን ጸጋም እንድታበዛልን በኢየሱስ ክርስቶስ ስም ጸልያለሁ። ወገኖቼ ባሉበት ሁሉ ይብዙ። የጌታ ወይ አካልህ ቤተ ክርስቲያን ትብዛ፣ በያሉበት ይብዙ። በኢየሱስ ክርስቶስ ስም ወንጌል እንደ ሰደድ እሳት ይውጣ በያሉበት ጌታ፣ በሄዱበት ሁሉ አሁንም የተማሩትን ለሌሎች ማካፈል የሚችሉበት ጸጋ ስጣቸው። ስምህ ከዘላለም እስከ ዘላለም ብሩክ ይሁን። የሚረዱኝንም እነ ሳራንም እግዚአብሔር ሆይ መልካምንም እዚህ ሩም ውስጥ ያሉት ቁጭ ብለው የሚያዳምጡ ፕሮግራሙን የሚመሩ ሁሉ የተባረኩ ይሆኑ። እግዚአብሔር ሆይ በረከት በላያችን ላይ ይሆን። ምሕረት በላያችን ላይ ስለሆነ፣ ጸጋ በላያችን ላይ ስለሆነ እናመሰግናለን። አሁንም ጊዜና ሰዓቱ ሁሉ እንደገና ቀሪ ጊዜ ሆኖ ላንተ ሰጠው ስለ ሁሉ ስም እንባርካለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። እድሉን ካገኘው አንተ ከተለየው እኔማ አገለግላለሁ ከዚህ በላይ አንተን ማገልገል ጌታ በሌለበት ማሰሮ ሳይት በሌለበት ይመድግ አንድ ሳላቋረጥ ሳልቆጥር አፌን ለምስጋና በስንት አገለግላለሁ ከልቤ
ከመረጥከኝ ተማኝ አድርገህ ቆጥረህ መቤትህ ሾምከኝ። እስካለውኝ በዚች ምድር ላገልግል የኔ እግዚአብሔር
I'm gonna make it.